Если потом сделал.
እንኳን ይፈጸማሉ ይቅርና ጮክ ተብለው ሊነገሩ የሚፈሩ የነበሩ ነገሮች ዛሬ በስራ ላይ እንዲውሉ በአደባባይ እየታወጁ ነው። ትናንት እንደ ሰማይ የማይዳሰሱ እንደ ንጉስ የማይከሰሱ ለምድሪቱ አይከብዱ የነበሩ ቱባ ሰዎች ዛሬ በቆረጣና በሾርን እየተመቱ ወዳላሰቡት የጥረታ ቅርጫት እየተወረወሩ ነው። ትናንት እንደው ዳሴ ማርያም ይደገም የነበረውና ከአንድ አካባቢ ለመጡ ሌቦች የህዝብን ሀብት ለመዝረፊያ ይጠቀሙበት የነበረው የልማታዊ መንግስት የኢኮኖሚ ፖሊሲ ዴቨሎፕመንታል ስቴትስ ኢኮኖሚ ፖሊሲ እንደ አሮጌና የተቀደደ ቆርቆሮ ተጥሎ በመትኩ ኢኮኖሚውን ለግል ባለሀብቶች ለመክፈት የተወሰነ ይመስላል። ወያኔዎች በዘር ተደራይተው የሀገሪቷን ኢኮኖሚ እንደ ምስጥና ተባይ ለመቦጥቦጥ ይጠቀሙበት የነበረው ዴቨሎፕመንታል ኢኮኖሚ በእውነትና በትክክል በስራ ላይ ቢውል ኖሮ የሩቅ ምስራቅ አገሮች በሃያኛው ክፍለ ዘመን መግቢያ ላይ መንግስታቶቻቸው በኢኮኖሚ ላይ በተለይም በተላላቅ ኢንዱስትሪዎችና በፋይናንስ ላይ በነበራቸው ቀጥተኛ ተሳትፎ አገሮቻቸው ሊያበለጽጉና የኢኮኖሚ እድገት ሊያሳዩ እንደቻሉ ሁሉ ምናልባት ኢትዮጵያም ባደገች ነበር። ሆኖም ግን ወያኔ ኢትዮጵያ ውስጥ ለህዝብ ቆሜ ህዝብን ለመታደግ መጥቼ ዲሞክራሲንና እኩልነትን ላሰፍ መጥቼ ሲል የነበረው የራሴን የወረበላ ቡድን ጥቅም ላስጠብቅና ሀገሪቱን በራሴ ጎሳሌቦች ላዘርፍ መጥቼ ማለቱ ስለነበረ የልማታዊ መንግስት ኢኮኖሚ ፖሊሲው የሰራው እነዚህን ካንድ አካባቢ ተደራይተው የመጡ ሌቦችና ወረበሎች በየድርጅቶች ውስጥ ተሰክስገው ሀገሪቱ እንድታድግ ሳይሆን እነሱ እንዲፋፉና የህዝብና የሀገር ሀብት በእነሱ ቁጥጥር ስር እንዲሆን ማድረግ ነበር። በዚህ አጋጣሚ የኢትዮጵያ ድምጽ ሬዲዮ የኢኮኖሚው ሊበራላይዝ መደረግና የግል ሴክተሩ በኢኮኖሚ ላይ ሊኖረው የሚገባው ሚና ሳይረሳ ሆኖም ግን አሁን በዚህ በታሰበው የግል ወይም ፕራይቬታይዜሽን ሴክተሩን በኢኮኖሚው ላይ እንዲሳተፍ ለማድረግ በሚደረገው መልካም ማሳብ ዙሪያ ሊመጡ የሚችሉትን አደጋዎች በማሰብ በተለይም ታላላቅ የሆኑ ለሀገሪቱ ስትራቴጂካል ጥቅምና ጉዳት ሊያደርሱ የሚችሉ ዘርፎች ላይ ጥንቃቄ ሊደረግ ይገባል እንላለን። በተለይም መንግስትና የህዝብ ሀብትን የሀብትና ኩራት የሆኑ እንደ ኢትዮጵያ አየር መንገድና ቴሌ መብራት ኃይል ወይም ሌሎች ተቋማት ለግሉ ህብረተሰብ ሲለቀቁ እጅግ ከፍ ያለ ጥንቃቄ ሊደረግ ይገባል እንላለን። አለበለዚያ በ27 ዓመት የዘርፊያ ዘመናቸው ከኢትዮጵያ ህዝብ በዘረፉት ገንዘብ ወያኔዎች በቀጥታም ሆነ በተዘዋዋሪ መንገድ በአገር ቤት በሚገኙ ሸሪኮቻቸውም ሆነ ስም ይሁን በውጭ አገር ሸሪኮቻቸው ስም እነዚህን የህዝብ ሀብቶችና ጥሪቶች በመቀራመት ሀገሪቷንና ህዝቧን በእጅ አዙር ቅኝ እንዳይገዟት እንፈራለን። ሌላው ሊታሰብበት የሚገባው ወያኔ በ27 ዓመት ዝርፊያው በሀገርና በህዝብ ስም ከቻይናና ከሌሎች ነጋዴ ሀገሮች የተበደረውን ዕዳ ሰበብ በማድረግ እንደ ኢትዮጵያ የየር መንገድ የመሳሰሉትን ተቋማት ለመግዛትና በቁጥጥር ስር ለማድረግ የሚጥሩ ሀገሮች እንዳሉም ሊታሰብበት ይገባል። በሌላ በኩል የማርኬት ኢኮኖሚና ኢኮኖሚውን ሊበራላይዝ ማድረግ ለእድገት ታላቅ አስተዋጽኦ ያለው መሆኑን ስለምንገነዘብና ለአንድ ሀገር የኢኮኖሚ እድገት የግል ሴክተሩ በጣም ታላቅ አስተዋጽኦ ያለው መሆኑን በመረዳት አሁን የተጀመረው የኢኮኖሚ ምህዳሩን ማስፋቱን እየደገፈን እንደዚህ አይነት የኢኮኖሚ ፖሊሲ ለውጥ ሲደረግ ሊደርስ የሚችለውን አደጋ ከዚህ በፊት እንደዚህ አይነት የኢኮኖሚ ፖሊሲ ለውጥ ባካሄዱ እንደ ራሽያ ባሉ ሀገሮች የደረሰውን እንደ ትምህርትና እንደ ምሳሌ በመውሰድ በኢትዮጵያ ላይ እንዳይደገም ጥንቃቄ ማድረግ ያስፈልጋል። ኢኮኖሚውን ሊበራላይዝ ለማድረግና የግል ሴክተሩን በኢኮኖሚው እንዲሳተፍ ለማድረግ በሚል ሰበብ ታላላቅ የሆኑ የራሽያን ኢንዱስትሪዎችና ተቋማት በርካሽ በመግዛት ወይም ከራሱ ከመንግስት በተዘረፈ ገንዘብ በመግዛት አንዳንድ የጥንት የራሽያ ባለስልጣኖችና የቅርብ ዘመዶቻቸው ባጭር ጊዜ ውስጥ የናጠጡ የራሽያ ኦሊጋርኮች ሆነዋል። ሌላው የሰሞኑ ታላቁ ዜና እንደረመጥ ሰዓት ተዳፍኖ ውስጥቱን ይፋጅ የነበረውና ከ70 ሺህ በላይ ወጣቶች ህይወት የቀሰፈው የባድሜ ጦርነት ነው። ይህን ጦርነት ወያኔ የኢትዮጵያን ወጣት በቀጥታ ተኩሶ የሚገድለው አልበቃ ብሎት በሻቢያ ጥይት እንዲያልቅ ካስደረገ በኋላ አልጀርስ ላይ በደቀ መዝሙሩ በመለስ ዜናዊ የወሰናችሁትን እቀበላለሁ በማለት የተሰውቱን የኢትዮጵያ ወጣቶች ደመከልብ በማድረግ መሸነፉን በፊርማው ያረጋገጠበትና ባድሜን ውሰዱት ያለበት ነው። ይህም እንዲሳካለት ኢትዮጵያውያን የታሪክ ሊቃውንት ይዞ መቅረብ ያለበትን ማስረጃ ሲነግሩት እንቢ ብሎ የራሱ የታሪክ ጉጭማዎች ያቀረቡትን የማይረባ ማስረጃ በማቅረብ ሽንፈቱንና ባድሜ ለኤርትራ የምትገባ መሆኑን ያረጋገጠበት ነው። ይህም አልበቃ ብሎ በሄጉ የዓለም አቀፍ ፍርድ ቤት ውሳኔ መሰረት ባድሜ ለኤርትራ መሰጠቷ ሲወሰን ወይ የኢትዮጵያን ህዝብ በመናቅ ይሁን ወይ ውሳኔው የተጻፈበት የእንግሊዝኛ ቋንቋ ስላልገባ ይሁን አይታወቅም፣ የዚያን ጊዜው የውጭ ጉዳይ ሚኒስቴር ስዩም መስፍን ባድሜ ለኢትዮጵያ ተሰጠ ብሎ በሚዲያ በመውጣት ህዝቡን በአደባባይ ወጥቶ ደስታውን እንዲገልጽ የተደረገበት ወቅት ነበር። ዛሬ ዶክተር አብይ ያንን ባድሜ ዴዩሬ ለኤርትራ የተሰጠውን ዴፋክቶ ለኤርትራ እንዲውል ቢያደርግ በተለይ የተጋሩ ሰዎች መናደድና መቆጣት አይገባቸውም። ይህን የፈጸመው ሟቹ መለስ ዜናዊ ነበር። ያን ጊዜ ሌላው ኢትዮጵያዊ ሁሉ ኡኡ የሚቀርበው ማስረጃ ትክክል አይደለም፣ አዋቂ የታሪክ ተመራማሪዎች ይግቡበት እና በጉዳዩ ያስረዱ ሲባል አቶ መለስ ሆን ብለው አላዋቂ የሆኑትን የራሳቸውን ሰዎች ሰብስበው ባድሜን ሲያስረክቡ ያን ጊዜ ነበር ተጋሩ መጮህ የነበረበት። በሌላ በኩል ግን የኢትዮጵያ ድምፅ ሬዲዮ ይህን የጠቅላይ ሚኒስትር አብይን መንግስት በተመለከተና የባድሜን ጥያቄ በተመለከተ አንድ እጅግ አሳሳቢና ለወደፊቱም አስፈሪ አዝማሚያና አደጋ መኖሩን መጠቆም ይፈልጋል። በምንና በምን ቀመር ነው አንድ ግንባር ኢህአዴግ ማለት ነው እንደዚህ አይነት ውሳኔ ብቻውን መወሰን የሚችለው? ፓርላማው ለላንቲካ የተቀመጠ መሆኑን ብናውቅምና ህዝብ በትክክል መርጧቸው ያስቀመጣቸው የፖለቲካ ተመራጮች የፓርላማ ተመራጮች እንዳልሆኑ ብናውቅም እንዴት አንድ ግንባር እንዲህ አይነት በመጥፎም ይሁን በደግ የሀገርን ሁሉ ህልውና የሚነካ ውሳኔ ፓርላማውን ሳያጸድቅ ይወስናል? ይሁን በደግ የሀገርን ህልውና ይቅርታ፣ ህገ መንግስቱ ምን ይላል? ይህንን ውሳኔ የወሰነው የሚኒስትሮች ምክር ቤት ሳይሆን ፓርላማው ሳይሆን የኢህአዴግ የስራ አስኪያጅ መሆኑ አገሪቱ በህግና በህገ መንግስት ስነ ስርዓት ሳይሆን የምትተዳደረው በአንድ ግንባር ፈላጭ ቆራጭነት እንዳይሆን እንፈራለን። በእኛ እምነት መሆን ያለበት ነውም ብለን የምናምነው የሚኒስትሮች ምክር ቤት ውሳኔውን ይዞ ፓርላማ ይቀርባል። ፓርላማ ይወስንና ለሚኒስትሮች ምክር ቤት ውሳኔውን በስራ ላይ እንዲያስፈጽም መመሪያ ይሰጣል። ለምሳሌ የአስቸኳይ ጊዜ አዋጅ ሲታወጅም ሆነ ሲነሳ የተደረገው የሚኒስትሮች ምክር ቤት ሐሳቡን ለፓርላማ አቀረበ። ፓርላማው ውሳኔውን በተጨበረበረ መንገድም ሆነ በመደመርና በመቀነስ ላይ ቁጥር ዳገት የሆነባቸው ሰዎች ባሰሉት ስሌት ያስቸኳይ ጊዜ አዋጁ ጸደቀ ብሎ ተነሳ። ይህ የሚያሳየው ቢያንስም ቢበዛም አሰራሩ ህጉን የተበቀ መሆኑን ነው። የኢትዮጵያ ድምጽ ሬዲዮ ይህን በሚልበት ጊዜ ዋናው ተቃውሞው አሰራሩ የሀገሪቱን ህግ አልተከተለም ነው። ይህንንም የምንልበት ምክንያት ህግ ከሁሉም በላይ መሆን አለበት። ህጉን ያልተከተለ ስራ ጥሩም ሆነ መጥፎ ለአምባገነኖች ብቻ ነው የሚጠቅመው። ኢትዮጵያችን ውስጥ የኢንስቲትዩሽኖች መጠናከርና የህግን የበላይነት ማስፈን ዋናው ስራችን መሆን አለበት ከሚለው በመነሳት ብቻ ነው። አንድ ጊዜ ህግ መጣስ ከተጀመረ መቆሚያ የለውም። በህግ አነጋገር ፕሬዩዲካት የሚባል አለና በህግ ቦታና በህግ ፊት የሚፈጸሙ ህገ ወጥ የሆኑ ውሳኔዎች ፕሬዩዲካት ይፈጥራሉ፣ ሌላም ህገ ወጥ ስራ ለመስራት በር ይከፍታሉና ነው። ዛሬ ደስ የሚለን ነገር በህገ ወጥ መንገድ ሲሰራ ዝም ካልን፣ ነገ ደስ የማይለን ነገር ሲሰራ ለመቃወም የሞራል ብቃት ያቅተናልና። አቶ አንዳርጋቸው ጽጌ በኢሳት ቴሌቪዥን ከወንድማገኝ ጋር ያደረጉትን ውይይት ለተመለከተ እኚህ ሰውዬ የሰው ስጋ የለበሱ አውሬዎች በትግራይ ህዝብ ስም ለመስማት እንኳን የሚዘገንን በደል ቢያደርሱባቸው አሁንም ለትግራይ ህዝብ ያላቸውን ፍቅርና ክብሮት እንባ እየተናነቃቸው ሲገልጹ ማየት እኚህ ሰውዬ ለፍቅር ለአንድነትና ለሰላም ምን ያህል እንደሚጓዙና ቂም በቀልን የታባክ እኔ ጋ ቦታ የለህም ያሉ ጀግና መሆናቸውን ማየት ያስችላል። ፈጣሪያቸው ኢየሱስ ክርስቶስ ጠላቶቹ ሲደበድቡትና ሲሰቅሉት አባቴ ሆይ ይቅር በላቸው ያለውን የመሪ ቃል ተቀብለው በበዳዮቻቸው የበደሏቸውን በትግራይ ህዝብ ስም ቢሆንም እሳቸው የትግራይ ገበሬ ያደረገላቸውን ውለታ ባለመርሳት በህዝቡ ቂም አለመያዛቸውን ስናይ እኛስ ግፍ የሰሩንን የበደሉን ይቅር እንል ይሆን የሚል ጥያቄ በእያንዳንዳችን ላይ ያስነሳብናል። ለነገሩ የአቶ አንዳርጋቸውን እዚህ ላይ አነሳ ነው እንጂ የኢትዮጵያ ህዝብ ይቅርታ ለማድረግ ለመታረቅ የበደሉትን ይቅር የሚል ሩህሩህ ህዝብ ነው። በተለይ በአገሩ ጉዳይ ላይ ሲሆንና ጠላት ሲመጣበት የተጣላውን ይቅር ባይ የተቀየመውን የሚታረቅና ያለፈውን ችግርና መከራ በቅጽበት ረስቶ በጋራ መኖርን የሚመርጥ ለአንድነትና ለፍቅር ራሱን የሚያስገዛ ህዝብ መሆኑን ያለፈው ታሪካችን ምስክር ነው። በቡቃያ መሃል አረም አይጠፋምና ወያኔ የተባለ የትግራይን ህዝብ ወክላለሁ የሚል የሰው ስጋ የለበሱ ጭራቆች የሚመሩት ከፍቅር ይልቅ ጥላቻን፣ ከይቅርታ ይልቅ ቂምን፣ ከሰላም ይልቅ ጦርነትን፣ ከአንድነት ይልቅ መለያየትን እንደ መመሪያው ያደረገ ድርጅት የሰማዩ ጌታ ጥሎብን ይኸው ለ27 ዓመታት ቁም ስቃያችንን አየን እንጂ።
Marina Sal, Salatwa, Edwa, Lai, Wilk. Ethiopia, don't my tilat, get us on the tanda. May Ethiopia, don't my tilat, get us on the tanda. May Ethiopia, don't my tilat, get us on the tanda. May Ethiopia, don't my tilat, get us on the tanda. May Ethiopia.
በድጋሚ ጤና ይስጥልን ይያልን ውድ አድማጮቻችን እነሆ የውድ ፕሮግራማችን ጊዜውን ተብቆ ጀምሯል። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንደተለመደው እንዳሳለን ዜና 5 ሰዓት ላይ እንደተለመደው ይቀርብላችኋል። ከዜና በኋላ ደግሞ ሳምንታዊ የውይይት ፕሮግራማችን ይከተላል። በዛሬው የውይይት ፕሮግራማችን ስለ ኢትዮጵያ የጦር ኃይሎች ሁኔታ ከአዋቂዎች ጋር ስለ ጉዳዩ እንወያያለን። ሌላ አንድ ደብዳቤ ተልኮልን ነበር ለሬዲዮናችን። ደብዳቤው ለዶክተር አብይ አህመድ የተላከ ነው። በቀጥታ ከኢትዮጵያ የኢትዮጵያ እንዴት ነው የሚለው የኢትዮጵያ አየር ኃይል ዲሞክራቲክ አብራሪዎች ማህበር ነው የሚለው። እነዚህ ፓይለቶች እዚህ ስዊድን ውስጥ ወደ 13 ገደማ አሉ። ወደ ኋላ ላይ ሰፋ በየመጣበታለሁ። ለዶክተር አብይ በቀጥታ ደብዳቤ ልከው ግልባጩን ለኛ ልከውልናል። ይሄን ደብዳቤ በተመለከተ ወደ ኋላ ላይ ደብዳቤውን አጥር ያለ ደብዳቤ ነው ለዶክተር አብይ በቀጥታ የነሱን ሁኔታ የሚመለከት ነው። እሱን እናነብላችኋለን። በሚቀጥለው ሳምንት ባሁኑ ጊዜ የሚኖርን ስለማይመስልን በሚቀጥለው ሳምንት ከነሱ ጋራ ውይይት እናደርጋለን ከነዚህ ፓይለቶች ጋር። በነገራችን ላይ መብራቱ ስንት የጦር አይሮፕላን አብራሪዎች ስዊድን ውስጥ እንዳሉ ታውቃለህ?
በጣም በብዙ በርከት ያሉ እንዳሉ
አቃለ 13 ናቸው። 8 የጦር አይሮፕላን ጀት አብራሪዎች፣ 4 የጦር አይሮፕላን ምንድነው የመጓጓዣው መጓጓዣ ለል፣ 4 ፓይለቶች፣ 1 ደግሞ የጦር ሄሊኮፕተር አብራሪ፣ በጠቅላላው 13 አሉ። እነሱ ለዶክተር አብይ ደብዳቤ በቀጥታ ለሳቸው ጽፈዋል። እሱን እኛ ግልባጩ ልከውልናል። ከነሱ ጋር በሚቀጥለው ሳምንት ውይይት እናደርጋለን። እንግዲህ ሌላው የዚህ የባድሜ ጉዳይ ብዙዎችን የተለያዩ ስሜት እንዲያድርባቸው አርጓል። የኢትዮጵያ ድምጽ ሬዲዮ እሱን በተመለከተ አንድ ተጨባጭ ሆነ ስተት አይተናል። ስተቱ ምንድነው? የህግ አካሄዱ የፕሮሰሱ ላይ በኢትዮጵያ ድምጽ ሬዲዮ አመለካከት ትክክል አይደለም የሚል እምነት አለን። ውሳኔው እንዳለ ሆኖ ውሳኔው ውስጥ አንገባም። ውሳኔው የተወሰነው በነፍሳቸውን ይማርና በመዋቹ በአቶ መለስ ዜናዊ
ያንደኛው ጠቅላይ ሚኒስትራችን
እየተረሱ ሊመጡ ነው። በሳቸው እሳቸው ናቸው ያንን የወሰኑት ብቻቸውን። በጣም የሚገርም የታሪክ ተመራማሪዎች፣ ጂኦግራፊ አዋቂዎች ቦታውን ኔታ የሚያውቁ ታሪኩን እንዲህ አይደለም ታሪኩን በደንብ የሚያውቁ ሰዎችና ቅርብና ሲሉ ነው ብለው የራሳቸውን ሰው ነው ያቀረቡት። የማይረባ ማስረጃ ይዘው ቀርበው ሆን ብለው ይሁን ምን ይሁን አላውቅም ብቻ እኔ አውቃለሁ የሚል እንትን ነበረባቸው። ዜሮ ሆነ ክክራቸው። ፈርመው ነበር አልጀርስ ላይ ፍርድ ቤቱ የወሰነውን እቀበላለሁ ብለው ነበር። ያንን ፍርድ ቤቱ የተከራከሩበትን ነጥብ አይቶ ወሰነ። የድፍረታቸው ድፍረት ወይ ህዝቡን ነቅ እንግነው መናቅ ነው ወይ ምንም አይገባው ደደብ ህዝብ ነው ብለው ባድሜ ለኤርትራ ተሰጥቷል የሚለው ወረቀት ይያለ ውሳኔው ይያለ አቶ ሲዩም መስፍን የውጭ ጉዳይ ሚኒስትር ነበሩ በአደባባይ ህዝቡን ውጣና ጨፍር ደስ ብሎናል ባድሜ ለኢትዮጵያ ተሰጥቷል ወይ እንግሊዝኛ አይገባቸው ወይ አስተርጓሚ የላቸው ወይ ህዝቡን የፈለኩትን ማለት ይችላል እስከዚህ ድረስ ይንቁት ነበር። እና ይሄ ሁሉ የተደረገበት ጊዜ ነው ያን ጊዜ
ያስተውሳለሁ
ያን ጊዜ ማልቀስ ይገባው ዛሬ من 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 ترى يتسمم بطن سرع الأول بزيلاي إيه من دونه no war no peace ميلوت نعكر هنيت أنا يتبتروزا سنت ما توشى وتردرنو زي تسلفو border لاي لذا ميوتا وجهي يالله يأكونومي دقة يا هولو ستاي من دونه solution أدم توش بزيه وساني متدستم متكيمم يمكف متكفون كلاچو استايتاچون لمقبل زغجونن ايتيوبيا ديمس راديو كن عندنا عند منتاالو يفلجو وساني طرو يهون يفلجو وساني مطفو يهون انيا منفلجو ديموكراتيكلي ببروسس هيدو بهغو مسرت هغه منغس بمياذو مسرت اندي وسن نو علبلزيا زاري اني اندس يميلني وساني علاغباب سي وسن እልል ብዬ ከተቀበልኩ ነገ እኔን ማይስማማኝን ውሳኔ አላግባብ ሲወሰን ጸጥ ማለት አለብኝ። ያን ዳይሆን ማድረግ ያለብን ምንድነው? ለህግ የበላይነት የዴሞክራሲ ትልቁ አስተዋጽኦ ምንድነው? ሰዎች ወይ ህዝቦች በስምምነት የተስማሙበትን ውሳኔ በስራ ላይ ማዋል ነው። ያንን ህግ ማድረግ ነው። ያንን በስራ ላይ እንዲውል ያን የወጣውን ህግ ማስተበቅ ነው። ለዚህም ነው አንድ ሀገር ውስጥ ዴሞክራቲክ የምትባል ሀገር ውስጥ ሶስት የስልጣን ክፍፍል ያለው። ህጉን የሚያወጣው ከህዝብ የተመረጠ ነው። ህጉን ያወጣል። የህዝቡን ፍላጎት አይቶ ህግ ያወጣል። ያንን ህግ ያጸ እንትን ይላስ ብላል። ያንን ህግ የሚተረጉም ደግሞ ማን ነው? ብቻውን ራሱን የቻለ ፍርድ ቤት አለ። ህጉ ትክክል ተተርጉሟል አልተርጉም? ያንን ስራ ላይ የሚያወለው ደግሞ በተሰጠው ትዛዝ መሰረት ኤክስኪዩቲቭ ቦዲው የሚኒስትሩ ምንድነው? የሚኒስትር መስሪያ ቤት ነው የሚባለው? በፖሊሱ በመሆኑ ያንን ህግ ያስከብራል። አለበለዚያ አንድ ስልጣን ላይ ተቀመጠ ባለስልጣን ወይንም ፓርቲ እኔ ይሄ ደስ ብሎኛል ይሄንን ማድረግ ፈልጋለሁ ማለት ከጀመረ የዛ ህዝቡ መርጦ ያወጣው ህግ ዋጋ አይኖረውም። ስለዚህ የኢትዮጵያ ህዝብ ሬዲዮ ይሄንን አብሶሉትሊ እንቃወማለን። እንዲህ አይነቱን አሰራር እንትሙን ውሳኔውን ውስጥ አልገባንም። አሰራሩ ትክክል አይደለም። ልክ ባለፈው ጊዜ ዶክተር አብይ አሜሪካ ሲጋበዙ ዶክተር አብይ ለጊዜው የሚሰሩት ስራ ቆንጆ ወርቅ ሁላችንንም እንዴ ነው 27 አመት ሙሉ ኢትዮጵያ ሚል መሪ እንዲመጣልን ስለም ለነበርን ሰዎች እንዴ ነው የህሊና አረፍት እንዲሰጡንና እንዳስደሰቱን። ሆኖም ግን የዛ ኢንስቲትዩሽን መመሪያ የፖለቲካ መሪ አንጠራም የሚል ከሆነ ምንም ምክንያት የለም እሳቸው የፖለቲካ መሪስ ከሆኑ ድረስ እዛም ይጠሩበት። ያንን ነው እኛ የምንቀወመው። እሳቸውም በሌላ መድረክ ማግኔት ይቻላል።
እኔ አመድ ምናልባት ማህበረሰቡም እንደው ያው ማህበረሰቡን ወክለንም በሬዲዮናችን እንደመገኘታችን አንድ ማያዝ አለ። በአማርኛው አላቆ ማያዝ የሚባል እንትን አለና ዶክተር አብይና ኢህአዴግ ለይተን ማየት መቻል አለብን። እንደ ፖሊሲ የሚወጡ ፖሊሲዎችና ውሳኔዎች ዶክተር አብይ በመጠቅላይ ሚኒስትርነት የሚጫወቱት ወይም የኢህአዴግ ምንድነው ስራ አስፈጻሚ ምክር ቤት ሰብሳቢ ከመሆናቸው አንፃር ያላቸው ኪ ሮል ሰፊ ሊሆን ይችላል። ውሳኔ በመስጠት ሂደት ውስጥ ግን የግል ውሳኔ የራሳቸው ነው ተጽኖ ቢኖረውም ቅሉ ውሳኔው የኢህአዴግ ነው። ስቲል ይህችን ሀገር እየመራት ያለው በኢህአዴግ ፖሊሲና በኢህአዴግ መልካም ፈቃደኝነት ነው። አሁንም ላይ የወጡ ያሉት ውሳኔዎች የአቶ አብይ ውሳኔዎች ተደርገው መወሰድ ያለባቸው አይመስለኝም። እርግጥ ነው ይሄ አሰራር ፖዚቲቭና ቀና እንዲሆን አቶ አብይ ያደርጉት ያሉት ጥረት ምናደንቀው ነገር ቢሆንም በማህበረሰቡ ቢደገፍ የተሻለ ፍሬ ያፈራል ብለን ምናምን ቢሆንም ቅሉ ኢህአዴግ ነው እነዚህ አይነት ውሳኔዎችን የሚወስነውና እንደዚህ አይነት ስተት ሲኖሩ አሁንም ብዙ ጊዜ ለመደገፍም ለመተቸትም እሳቸውም በሚወሰኑ ውሳኔዎች ላይ ዲፔንድ ማድረግ አለብን በያላስብም። የባድመም ጉዳይ ከዚህ ጋር የሚያያዝ ሂደት ነው። መለስ አረጋው በርግጥ አሁን ምን ያው ሁኔታ አለ። በጊዜው የቀድሞ ጠቅላይ ሚኒስትር አሁን በህይወት የሌሉት ጠቅላይ ሚኒስትር መለስ ዜናዊ ኢህአዴግ ላይ ተጽዕኖ ፈጥሮ አንድን ውሳኔ በሐሳብ ደረጃ አምጥቶ እስከማስፈጸም ድረስ የነበረ ትልቅ አቅም አላቸው። ይሄ አቶ አብይ ወይም ዶክተር አብይ ይሄ አንን አቅም ለመገንባት የሚያስፈልጋቸው ረጅም ጊዜና ፕሮሰስ ሂደት አለ። አሁን እሳቸው እንደ ተግዳሮት የሚገጥሟቸው ያሉ ሂደቶች ምን ያያቸው አሉ። በፖለቲካ ሴታፕ ውስጥ እነሱ ውስጥም ያሉ ሽኩቻዎችም ትልቅ ችግሮችም አሉና የባድመ ጉዳይ የአቶ አብይ ውሳኔም አይደለም። ሲቀጥል በመረጃም የሚታወቀው በ17 ቀን በፈጀው የ ያድገ ውስጥ ምክክርና ስብሰባ የተወሰነ ጉዳይ ነው። ጉዳዩ ከዚህ በፊትም አጠቃላይ የአፈጻጸም ሂደቱ ከኤርትራ ጋር አቡዳቢ ላይ ትልቅ ስብሰባ እንደነበረ ሚስጥራዊ ስብሰባ መረጃዎች አሉን። እና ዛሬ ላይ አይደለም እንዴ የተወሰነው?
ብዙ ሰው ባንድ ቀን ተነስተው ዶክተር አብይ ይወሰኑ ነው መስለው ግን አይደለም።
ከሰማይ የወረዱ መልአክ አድርጎ
በጣም በጣም ኃይለኛ ተጽዕኖ እንደነበር እናቃለን። ከስዊድን ከአውሮፓ በጠቅላላ ከምዕራቡ ዓለም በዚህ በባልሜ ጥያቄ ላይ ብዙ ጊዜ ስንሰማቸው ስዊድኖች የሚሉት ምንድን ነው? የኤርትራን ያለውን ኮንፍሊክት መፍታት አለባቸው። የባልሜን ጥያቄ ኢንተርናሽናል የሄጉ ፍርድ ቤት የወሰነውን መቀበል አለባቸው። ለምን እንኳን ዲፕሊ መገብቶ ለማወቅ ያስቸግረኝ ነበር። ይህንን ግን ግፊት እንደነበረባቸው አውቃለሁ። በአንድ ቀን ዶክተር አብይ ተነስተው ይህን ወስናለሁ እንዳላሉ አውቃለሁ። የቲፒኤልኤፍ ሰዎች ተሰብስበው ራሳቸው ይህን ጥያቄ እንዳብላሉ ታውቃለሁ። አልፈው ተርፈው ይሄንን ከኤርትራ ጋር ያለን ግንኙነት ለብቻቸው እንፈተዋለን ብለው እንደወሰኑ ሁሉ በግልጽ ተናግረዋል። ሌላው አንድ የፖለቲካል እንዴት ነው ግምት እንበለው መስጠት ቢቻል፣ በእኔ ግምት ይሄ የግሌ ግምት ነው፣ የሬዲዮ ነው አይደለም። የኔ ግምት ምንድን ነው? እነሱ እንደውም ትልቅ አስተዋጽኦ አድርገዋል ነው የምለው። ቲፒኤልኤፎች ይሄ ነገር ሶልቭ እንዲደረግና ባልሜ እንዲሰጥ፣ ይሄ እኔ ግምት ነው። ምንድን ነው ምክንያቱ? በእኔ አስተሳሰብ ለእነሱ ትልቁ እንጋደልበታለን ብለው የሚያወሩት የምንድን ነው የሚባለው ይሄ ከአማራው የወሰዱት ወልቃይትና የተወሎ የራያ ቦታ እሱን በአሁኑ ጊዜ ኢትዮጵያ ውስጥ የፖለቲካል ኃይላቸው ክንፏን እንደተመታች ዶሮ እንትን ብለዋል፣ ኮስሰው ቁጭ ብለዋል። እና ሀሳብ ገብቷቸዋል እንደሚገምተው ከሆነ ኃይላችን እየተዳከመ ነው፣ ይሄን ነገር በሁለት በኩል መዋጋት አንችልም፣ ይሄኛውን አስረክበን ከኤርትራ ጋር ሰላምን ፈጥረን ሙሉ ኃይላችንን ወደ ራያና ወደ ወልቃይት ጠገዴ ማዞር አለብን የሚል ግምት አለኝ። ምክንያቱም ያንን ቦታ ካጡ የኢኮኖሚክ ደም ስራቸው ነው ይመስለኛል ብለው የሚያስቡት። ያ ደግሞ በፍጹም በፍጹም ይሄ የግሌም እምነት ነው፣ ይሄ የኢትዮጵያኖችም እምነት ነው። ወልቃይትንና ራያን ለነሱ ከልሎ ሰጥቶ የአማራው አካባቢ ህዝብ የራሱን መሬት አስረክቦ ዝም የሚል አይመስለኝም። ተስፋለኝ ይህንን መቱን እንደሚያስመልስ። ያንን ለማድረግ ሲሉ የተስማሙበት ነው ብዬ ነው የምገምተው።
አሁን ደግሞ እየወጡ ያሉ መረጃዎች የሚያሳየው ይህንን ተከትሎ በተለያዩ አሁን እነ ዛላምበሳ ምን ባልሜም የተለያዩ ወረዳዎችም ሆኖ ትልልቅ ተለቅ ተለቅ ያሉ ከተሞችም ህዝበ ትዕይንት እየተካሄደ ነው፣ በተቃውሞ ደረጃ ማለት ነው። እና በተለይ አሬና ፓርቲዎች ይህንን ጉዳይ በከፍተኛ ፍጥነት እየተከታተሉ መረጃውን ያቀብላሉ። እና ይህን ተከትሎ የህወሀት እንግዲህ ህወሀቶች አስቸኳይ ስብሰባ የጠሩበት ሁኔታ ነው ያለው። ስብሰባ ዛሬና ነገ ይገባሉ ተብሎ ኤክስፔክት ይደረጋል። ትላንት ነው መረጃው የተገኘው፣ አስቸኳይ ስብሰባ ነው። እኔ እንደውም አንተ ካልከው በተቃራኒው ይሄ ውሳኔ ለሁለት ተከፍሎ ያለውን የህወሀት ልዩነት በደንብ የሚያሰፋውና የመውደቁ የመጀመሪያው ትልቅ ማሳያ ይሆናል ብዬ ነው የማስበው። ምክንያቱም ትልቅ ኢንተረስት አለ በዛ ዙሪያ። ይህም ማህበረሰብ እንግዲህ እስከ ዛሬ ድረስ ደፍሮ ህወሀትን ሲቃወም ያየንበት እድልም አጋጣሚም አልነበረም። እና እንግዲህ በትግራይ ክልል ውስጥ የመጀመሪያው ህወሀትን የሚያወግዝ ህወሀት ለኦህዴድ እንጂ ለትግራይ ህዝብ አልቆመም የሚል ሰልፍ እስከ መውጣት ድረስ
የኦህዴድ ህወሀት
ተላላኪ
ነች።
እንደዛ አይነት እንትን አለ።
ብቻ አንድ ደስ የሚለኝ በሶስተኛው ዓለም የድሃ ህዝብ የድሃ ሀገር ህዝቦች ኢትዮጵያን ብቻ አይደለም ሌሎችንም የድሃ ሀገሮች የሰድ ወልድ ሀገሮች በተለይ ኤዥያ ብትሄድ ህንድ ምናምን የድሃ ሀገሮቹ ብትሄድ ይሄ ቀልድ ችግር ኃይለኛ ችግር ሲደርስባቸው በቀልድ ማሳለፍ ነገሮች ነው። ህይወት ራሷ ከባድ ስለሆነች ያችን ከባድ ህይወት እየቀለዱ ማሳለፍ ይፈልጋሉ። እና አሁን በዚህ በሰላማዊ ሰልፉ ላይ በዚህ በፌስቡክ ምናምን የሚጻፉት ነው ያለው። እና ኦፍኮርስ ያሳዝናል የሰው ልጅ እንደዛ ሲሆን፣ ግን ዛሬ እነሱም ደረሰባቸው። ተሰልፈው አያውቁም እና በተርታ ነው የተሰለፉት። አይተህ እንደሆነ በተርታ በርካ ተሰልፈው በግራና በቀኝ ልክ ይሄ አዲስ አበባ ውስጥ ታክሲ እንደሚጠብቁት ሰልፍ ምናምን ነውና ምን ምያሉ ይጽፋሉ ወይ ምስኪኖ ሰልፍ አያውቁም እኮ አልተማሩም ገና የመጀመሪያ ጊዜያቸው ነው በሰልፍ ተሰልፈው የዘይትና ዳቦ ሊቀበሉ የሚሄዱ ይመስላሉ የመሃሉ ደግሞ ክፍት ነው ምክንያቱም ምንድነው ፈጥኖ ደራሽ ነው ምናምን ይባል የነሱ ወጣ አጋዜ መጣ እንደሆነ ለሱ መንገድ እንዳይጠበው ነው እንደዚህ አይነት ያለል ቀልድንትኖች ነገሮችን ችግር ሲበዛብህ አደጋ ሲበዛብህ በቀልድ ነው የምታልፈው ህይወትህ እንዳይከብድ ሞር እንዳይከብድና ኢትዮጵያኖች አሁን የሚጽፉትን ስለዛ ጉዳይ አንዱ እንደማየውኝ ምን ይላል ሰውየው ምን ብለው ነበርኝ ሟቹ ነፍሳቸውን ይማርና የአክሱም ሐውልት ለወላይታው ምኑ ነው ብለው ነበር አይደለም ተጋሮች ደግሞ የነሱ አመራሮች ባብዛኛው የባድሜ ለኢትዮጵያ ምኗ ነው ምናምን ይሉ ነበር አይደል ባድሜ የትግራይ ነች ይያሉ አንድ ነው ሚሊየነር ባድሜ የኢትዮጵያ አይደለችም የትግራይ ነች ሁለቱን ለይቶ ይናገሩ ነው አሁን ያንን ቀበል አድርገው ምን ይላሉ እዚ ፌስቡክ ላይ አክሱም ለወላይታው ምኑ ነው ይሉ ነበር አይደል ሰውዬው ባድሜ ለኢትዮጵያ ምኗ ነው
አመንኪውስ ምንድነው ዛሬ ላይ ለመቀበል የተገደደበት ሁኔታ ምንድነው የበርግጥ ነው ለአንዲት ሀገር ሰላምና የኢኮኖሚ እድገት እንዲሁም የህዝቦች ነጻነት መጠበቅ የጎረቤት ሀገራቶች ደህንነት መሰረታዊ ብሂል ነው ይህንን ለማስጠበቅ እስከ መቼ ድረስ ነው መሬት እየተቆረሰ በስጦታነት እየተቸረ የኢትዮጵያ ሉዓላዊነት ለማስጠበቅ ህዝቦች ያለ ገደብ በሚሊየን የሚቆጠር የህዝብ የደሃ ህዝብ ንብረት ይወደመ በሺዎች የሚቆጠር ዛ ሀገር ላይ አይተናል ለባድመና ነጾረና በዛ ግንባር ላይ ከ70 እስከ 80 ሺህ የሚሆን ይችን ሀገር በእውቀትም በጉልበትም ማገዝ የሚችል ወጣት
ረግፏል
እንደቀጠለ ረግፏል ምክንያታዊነት ሳይሰጥበት ገባ ለሞቱትም ህዝቦች እንዲያው በትክክል መርዶ እንኳን ቤተሰብ ያልደረሰው ማህበረሰብ ትክክለኛ የሆነ ምክንያታዊነት ሳይቀርብ ተነስተ ዛሬ ሰጥቻለሁ ዛሬ ነፍጌያለሁ መተልበት ሂደት እንደ ህግ አግባብ ትክክል አይደለም ኢህአዴግም እንደ ፓርቲ ይሄን ውሳኔ የሞሰ ስልጣንም የለው ህገ መንግስቱን ዛሬም ላይ ተስፋ ምናረገው ለውጥ አለ ብለ ምናስበበት ጊዜ ላይም ህገ መንግስቱ እየተናደ ነው ይያለው እንደ ህገ መንግስቱ እንግዲህ ሳማው የተወሰነ ማየት ከቻል አንቀጽ 50 ንዑስ አንቀጽ 3 ላይ የፌደራሉ መንግስት ከፍተኛ የስልጣን አካል የፌደራሉ መንግስት የህዝብ ተወካዮች ምክር ቤት ነው ተጠሪነቱም ለወከለው ህዝብ ነው ይላል እንደዚህ አይነት ውሳኔዎችን የሀገሪቱ አጠቃላይ ኢኮኖሚ ማህበረሰባዊና ልማት ፖሊሲ ስትራቴጂ እቅድ የማውጣትና የማስፈጸም ኃላፊነትም የተወካዮች ምክር ቤት እንጂ የአንድ ፓርቲ አለ አንድ ፓርቲ አብላጫ ያለው እዚህ ጋር ማየት እንጂ 51 ላይ ብትሄድ አብላጫ ቁጥር ያለው ፓርቲ ያስፈጸመው የማስፈጸም ኃላፊነትን ይወስዳል ነው እንጂ ህግ የማውጣት የማርቀቅ እንደዚህ አይነት ሀገርንና ድንበርን መሰረት ያደርጉ ጥያቄዎችን ውሳኔ መስጠት ኃላፊነትም መብትም የለው የማንሳት
እነት ለመናገር ዶክተር አብይ ይሄንን ውሳኔ ሲወጣ በፓርቲው ስም በኢህአዴግ ግንባር ነው ለነገሩ በግንባሩ ሲወሰን እንዴት በሚዲያ ያንዲወጣን ሲደረግ ዝም እንዳሉ አልገባኝም ምክንያቱም ያውቃሉ ብዬ ነው ምገምተውና የተስፋዬ ምንድነው ይሄንን መግለጫ ይሰጡበታል ኖት እኔ እንትን ውስጥ አልገባም ምንድነው ተሰጣል ተሰጠ ኢትስ ዴዩሬ እና ዴፋክቶ የሚሉት አለ በህግ እንትን ላይ ዴፋክቶ ነው አሁን ያስረከቡት ዴዩሬ ግን በህጋዊ መንትኑ ግን ኦሬዲ ተሰጥቷል የዛሬ
ስለዚህ እንትን እኮ ነው ያኔ እኮ ባለመቀ ንዳኝ ብለን ስንሄድ ነው እዛ ጋር ለሚፈጸምብን በደልም አቤቱታ አቅርበን በዛ መልሱ ይሄ ህግ እኮ ሲወሰን እኮ ይግባኝ የማይጠይቅበት ውሳኔ ነው ይሄ ሲሆን በጊዜው ያለውን ተሸናፊነት ይዘመተ ለህዝብ የቀረበበትን ችግርና ሁኔታ አስረድተ ይቅርታ ጠይቀ የጎረቤት ሀገርህን ሰላም አስጠብቀ ከኤርትራ ጋር የነበረን እስካሁን ዶክተር አብይን ማፕሬት ማድረግን ፈልገው በዚህ ሁኔታ ይሄን ሲገልጹ ያሉበት መንገድ በጣም የተመቸኝ ነው ሰላማዊ ጦርነት የነበረበት ነው እስከ ዛሬ ድረስ እዛ አካባቢ ኢትዮጵያ ተልቆ ይወታደር አቀም ያለው በባድሜና በአካባቢ ኤርትራ ድንበር ዙሪያ ላይ ነው።
ያንን እንግዲህ አስበው የኢኮኖሚ የሚወጣውን አስበው ኢኮኖሚ ደግሞ በመታሰብበት ጊዜ የሚወጣውን ብቻ አይደለም ማሰብ ያለብህ ሊመጣም ይችላልውን ይሁን ገባ ወጪውን ብቻ ሳይሆን ሊመጣ ይችል የነበረውን ገቢውን ሁሉ ማሰብ አለበት። አንድ ሀገር ሉዝ የምታደርገው ማውጣቷ ብቻ አይደለም ከማውጣቷ በተጨማሪ ሊገባ ይችል የነበረውን ያንን ሁሉ ማሰባል ያ ሁሉ ወታደር በሌላ በኩል ቢሰለፍ የሚያገባው ወጪ ሊያገባው ይችላል የነበረው ወጪ በጣም እጅግ በጣም ሀገሪቷ በኢኮኖሚ ተቦጥቦታ ያደረገች። በነገራችን ላይ አንድ ትናንትና ማታ የሆነ ፌስት ላይ ቁጭ ብዬ እንዳጋጣሚ ተደወለልኝና ስመለከት የሆነ ነገር ተመልከት ብለውኝ ስመለከት 9 ቢሊዮን ብር ሜቲክ የሚባለው የወሮበሎች ድርጅት ያከሰረ መሆኑን ወይንም የጠፋበት መሆኑን ለፓርላማው ገለጠ ይላል። 9 ቢሊዮን ብር ማለት እንግዲህ እንዴት ነው እንደኔ አይነት ቁጥር ለማያቅሰው 9 ቢሊዮን ትንሽ ይመስላል። ግን 9 ቢሊዮን ማለት ለማስረዳት ያህል ባጭሩ 9 ቢሊዮን ማለት 9000 ሚሊዮን ማለት ነው። ኢማጂን 9000 ሚሊዮኖች ማለት ነው 9 ቢሊዮን።
እስቲ አብደን መጣልን ደግሞ አስተያየት አድማጫችን ገብቷል ያድማጭን ይቀበል ያሉትን አስተያየት በተለይ በ እንግዲህ ደንበር አከላል ውሳኔ ዙሪያ ላይ አስተያየት መስጠት ፈልጋለሁ ነው ያሉን አድማጫችን ይቀጥሉ።
እሺ ጋርስተም ሁላችሁም ሰላም። እንደገማው አንድ ትክክል የሆነ ነገር ሲነገር ነበረው አሁን ወሳኙ ማነው ይሄን ምን ጥያቄ ስለላዩን ብሎ የሚሰራው ይሄን ብሎ ጥያቄ ላይ ምንም ትክክል የለም ድርጅት የለም የመንግስት አካላት ናቸው ያ ስህተት ነው። በተረፈ ግን የባድመ ጥያቄ ያለቀ የደቀቀ ጉዳይ ነው። ለምን በምን ተበስበት አላቀ የነበሩት ባለስልጣኖች ኢትዮጵያን የሚወክሉት ኦሬዲ ፈርመው ሰጥተዋል። ሰጥተው ደግሞ ልክ እንዳልሆነ ለማስመሰል አንደኛ ኢህአዴግ እስካሁን ሳይቀበል አቆየው የሚባለው አሰብ አንላበር ስህተት ነው ያሉት ምንድን ነው ለኤርትራኖች እነሱ ያሉት ፍርድ ቤቱ የወሰነውን እንቀበላለን ግን እንደስራ ላይ እንደሚውል እንወያያለን እና የኤርትራ መንግስት አይ ይሄ አይሆንም ጀመራ ይቀጥሉና ከዛ በኋላ እናወራለን አሉ። ስለዚህ ኢህአዴግ እስካሁን ሳይቀበል የኢትዮጵያነትን ለመጠየቅ ብሎ ያቆየው ነገር አስመስሎ ማውራት አንደርስታንድ ማድረግ ትክክል አይደለም። ሌላው ደግሞ አርጊመንት አሁን ብዙ ጊዜ የሚነሳው ስለዚህ ይሄን ያህል ህዝብ አልቆበት ይሄን ኢትዮጵያ አንድነትን ለመጠበቅ ይሄን ያህል ነፍስ ጠፍቶ የሚል አባባል አለ። የሚረሳው እኮ የኢትዮጵያን አንድነት ለመጠበቅ ብዙ ነፍሶች ጠፍቶ በዛው ተከስሮ ቀርተዋል። ለምሳሌ ህወሓት ትግራይን ለመገንጠል እንዳይገለጠል ብሎ የሀገራቸውን አንድነት ለመጠበቅ ብሎ ስንት ኢትዮጵያን አልቀዋል። እና የማይሆኑ አርጊመንቶች ትተን ያለቀው ነገር መሆኑን እንረዳ። ዩናይትድ ኔሽን የተቀበለው ፍርድ ቤት የወሰነው ያን ተቀብሎ ወደፊት መሄድ መቻል ነው። ወደፊት ለመሄድ አሁን በኢህአዴግ ተቀረበው ብቻ የተለየ ምንም ልናገኝ አንችልም። የፈለግ ቦታ ብንዞ የለም ምንም ያመልሰው መስጠት ያስፈልጋል። ሌላው ደግሞ የቀሩ ሌሎች ነጥቦች አሉ።
በደንብ አዳምጠውን ከሆነ በመግቢያው ላይ ሁሉ ያልነው ዴፋክቶ ነው የተፈጸመው እንጂ ዴዩሬ በህጋዊ መንገድ መሰጠቱ ቆይቷል ተወስኗል። እኛም እዛ ላይ የኢትዮጵያ ድምጽ ሬዲዮ ይሄን ውሳኔ በተመለከተ ያለው ትልቁ ተቃውሞ አካሄዱን ወይም ፕሮሰሱን በተመለከተ ነው። ግንባር ሊወስን አይችልም በምንም ቢንቁትም ወይንም ምንም ኢላንቲካ ቢሆንም ፓርላማው ስቀርቦ መጸደቅ ነበረበት ህጉን መከተል ነበረበት ነው ያልነው እንጂ ይሄ ባድመ ተሰጠ ሚል ነገር ውስጥ አልገባንም። ይሄን ተረድተውልናል?
እኔ ተረጅቻለሁ እንደውም በሱ ነው የጀመርኩ ትክክል ነው ያላችሁ ተጣጥሞ የጀመርኩም በሱ ነው ለተኛ ደግሞ የነሳ አጥያይተም ተወይ ነው ወይ እንድናገር ያደረገን አሁን እናንተ ባወራችሁ ብቻ ሳይሆን በየቦታው አጥያይቶች ይሰጣሉ አሁን የትግራይ ወንድሞቻችን ተሰልፈው የሚፈልጉት ነገር ምን እንደሆነ አልገባኝም የባድሜ ነገር አልቋል ምን ለምንድን ነው የተሰለፉት ይሄ ተቃዋሚውም ደግሞ ይሄ ስለባድሜ ጉዳይ እንዴት ነው የሚባለው ምን እንደሚፈልግ ማወቅ አለብን ሁለተኛ ራሽናል የሆነ ስራ ላይ ግዚያችንን ማጥፋት አለብን እንጂ ያለቀውን ነገር ኤሪትራም እኮ ወጣች እኮ ከኢትዮጵያ ተቀላላ ኤሪትራ ተሰጣት ተሰጣ በቃ ከዛ በኋላ ምንም ልናደርግ አንችልም the only thing እነሱ ማሸነፍ የምንችለው በፍቅር ነው እንደገና እነሱ ከነሱ ጋር ተጓብቶ አንድ አድቫንታጅቸውን ሲያገኙ ለማ አድቫንታጅ ሆኖ በደንብ አብረን መስራት ሲጀምሩ ያን ደሞ እንደዛ ለመጀመር ደሞ የዚህ አሁን የጦርነትና የሰላም የሌለበት ቦታ ከሆነ ግዜውን ብቻ ነው የምናጋዝነው እና እሱን ተተን ኮንሰንትሬሽን አትምን ነው በአገራችን በጣም በጣም ቀላል በሆኑ ነገሮች ላይ ነው አው ዛሬ ግዚያችን የምናጠፋው የኢትዮጵያ አንድነት እንፈልጋለን ኢትዮጵያ አንድነችን እንላለን ኢትዮጵያዊ የትም ሄዶ መስራት አለበት እንላለን የትም መኖር አለበት ሀገሩ እንላለን ያንን እንቀበላለን አዝ ዘ ሴም ታይም ደግሞ በድንበሮች እየተጋደልን ነው በዛች አንድነች የምትለውን ኢትዮጵያ እየተቀበል በድንበር ደግሞ ሲጋደል አስተያየታችን በቃ አሁን እንዴት ነው አንናገር ማለት አይደለም ግን ስራቱን በደንብ አንደርስታ እንዳርጎ ዋናው አሁን ተጠብቆ ሰው መስማማት ያለበት አብሮ መሄድ ያለበት ካላት ወለጣ ሳይሆን የኢትዮጵያ አንድነት አሁን አጠናክሮ ስራቱን የኢትዮጵያ አንድነት የሚያጠናክር መሆን እንዳለበት አብሮ መስራት ነው በማይሆን ባለቀ ነገር ወይ ደግሞ እንትቦን አሁን ለምሳሌ በቃ ከሳላ ራጅም ለዚህ አስተያየት
እናመሰግናለን መልካም ሰንበት መልካም እሁድ
እኔም አመሰግናለሁ
አድማጮቻችን ፕሮግራማችን እስከ 6 ሰዓት ይቀጥላል አስተያየት መልእክት ወይም ጥያቄዎች ካሏችሁ በስልክ ቁጥር 0819100 መደወል ትችላላችሁ እስከ ፕሮግራማችን ድረስ እንግዲህ በማከለ አሁን ሙዚቃ ጋብዝልን አድማጮቻችን
ሽሽው ላይ ለቀኝ በፈራው ላይ ቀረ ልውጥሽ ነው ደሞ እርማያት
ደብዳቤ ከኢትዮጵያ አየር ኃይል ዲሞክራቲክ አብራሪዎች ማህበር ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በመጀመሪያ የከበረ ሰላምታችን ይድረሶ ይያልን እኛ በስደት የምንኖር የኢትዮጵያ አየር ኃይል ዲሞክራቲክ አብራሪዎች ለርሶና ለቤተሰቦ ሙሉ ጤናና ሰላም እንመኛለን። ክቡር ጠቅላይ ሚኒስትር ይህን ደብዳቤ ለመጻፍ ያነሳሳን እርሶ በአገራችን ያለውን ፖለቲካዊ ኢኮኖሚያዊ እንዲሁም ማህበራዊ ቀውሶችን ለማስወገድና ዲሞክራሲያዊ ኢትዮጵያን ለመገንባት ያደረጉላለው ተግባር አድናቆታችንንና አጋርነታችንን ለመግለጽ ነው። እኛም እንደማንኛውም ኢትዮጵያዊ የሀገራችንን ጉዳይ በአትኩሮትና በትጋት እንከታተላለን። ሀገሪቷ እንደ ሀገር እንድትቀጥል ህዝቧም በመሆንና በመስማማት የኢትዮጵያዊነት ስሜት ዳግም እንዲሰፍንበት ያደረጉ ሲሆን ይህም በእያንዳንዳችን ልብ ውስጥ ተስፋና ብርሃን ፈንጥቋል። ከሁሉም በላይ ደግሞ በአገሪቱ ላይ ተስፋፍቶ የቆየውን የህልውና አጥቶት እንዲሁም የመብት ጥያቄ ባጭር ጊዜ መልስ በመስጠትና በተግባርም በማሳየት ያደረጉት ያለው ጅማሬ ምን ያህል አገራችንን ለመለወጥ ቆርጠው መነሳቶን ያሳያል። በዚህ አጭር ጊዜ የሰሯቸው መልካም ስራዎች ለኢትዮጵያ ህዝብ ያሳዩት አክብሮትና ተቆርቋሪነት ካንድ እውነተኛ መሪ የሚጠበቅ ነው። ይህ የተያዙት በጎ ስራ ከግብ ይደርስ ዘንድ ምኞታችን ነው። በመቀጠል እኛ በተለያዩ ሀገራት የምንኖር የአየር ኃይል አባላት እንደ ኢትዮጵያ ዘመን አቆጣጠር በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ አካባቢ በወጣትነት እድሜያችን አየር ኃይልን ተቀላቅለን አገሪቱም ያላትን ከፍተኛ ኢኮኖሚ በማፍሰስ በአብራሪነት ሙያ በብቃት ሰልጥነናል። አላማችንም አገራችንን ከወራሪ ኃይል መከላከል የህዝቡንም ሰላም ማስከበርና ህገ መንግስቱን መጠበቅ ነበር። ነገር ግን እንዳለመታደል ሆኖ ባየር ኃይሉ ውስጥ የነበረው የአንድ ቡድንና ፓርቲ ፍላጎት የሚያስጠብቅ አካሄድ ደግሞ እኛ ከቆምንለት አላማና ተግባር በተጸራሪ የቆመ ነበር። ከ1997 ዓመተ ምህረት ምርጫ ጋር በተያያዘ መከላከያ ሰራዊቱ ያደረገውን ድርጊት ማንንም አይረሳውም። በወቅቱም እኛ እንደ መከላከያ ሰራዊት ከዛም በተረፈ እንደ አየር ኃይል አብራሪ መከላከያ ሰራዊቱ አገርን መጠበቅ እንጂ ፓርቲን መደገፍ እና ከዛም አልፎ የራሱ ህዝብ ላይ ጥይት መተኮስ የለበትም የሚል የጠራ እና ግልጽ አቋም ነበረን። እኛም በታሪክ ተጠያቂ ላለመሆንና የገዢው ፓርቲ አባሪ መሆን ህዝባችን ላይ የሚተኩስ ሰራዊት አባል አንሆንም ብለን የምንወዳትን ሀገራችንና የምንወደውን ህዝብ ትተን ወደ ተቃውሞ ገባን። በወቅቱም በተለያየ መንገድ ለህዝብ ያለንን አጋርነትም አሳይተናል። ስርዓት ያልፋል መንግስት ይቀያየራሉ። መከላከያ ሰራዊት ግን ያላንዳች ተጽዕኖ የህዝብና የአገር መከታ መሆን አለበት። ይህ አቋማችን ጽኑና መቼም የማይቀየር ነው። ክቡር ጠቅላይ ሚኒስትር እርሶም በቅርቡ እንደተናገሩት መከላከያ ሰራዊቱ ከሚሄደው ጋር የሚሄድ ሳይሆን ለህግ መንግስቱ ተገዢ ህዝብ ጠባቂና ድንበር አስከባሪ መሆን አለበት ማለት ጥርት ያለና ግልጽ የሆነ መልእክት አስተላልፈዋል። እርሶም እንዳሉት ሰራዊቱ ኢሃደግ ቢወድቅ አብሮ የማይወድቅ ለህዝብ የቆመ በመጪው አዲስ መንግስትና ህዝብ የሚታመን የማይተካካ ሰራዊት መሆን አለበት። የርሶን ድምዳሜ እኛ ከቆምንለት አላማ አንጻር ያኮራንና የከፈልነው መስዋዕትነትም በከንቱ አለመቅረቱን አስገንዝቦናል። የስደታችንን ምክንያት ከህዝብ ጎን መቆማችን ነው። እናም ዛሬ ብርሃን አይተናል። ሰራዊት አገርን እንጂ ፓርቲም ጠባቂ መሆን የለበትም የሚል ጠቅላይ ሚኒስትርም አግኝተናል። ይህ ደግሞ የርሶ አጋር እንድንሆን አስገድዶናል። ይህ በእንዲህ እንዳለ አሁንም በእስር ቤት የሚማቅቁ ባልደረቦቻችን እንዳሉ ለመግለጽ እንወዳለን። ለምሳሌ 100 አለቃ በኃይሉ ገብሬ በ97 ዓመተ ምህረት ምርጫ ወቅት ህዝቤ ላይ አልተኩስም በማለቱ ከተሰደደበት አገር ታፍኖ የአካልም የስነ ልቦናም መከራ እየተቀበለ ይገኛል። 14ቱ እንደኛ አይነት አመለካከት ያላቸው አባላቶች ላይ በማነጣጠር ይቅርታ እስራቱ እንደኛ አይነት አመለካከት ያላቸው አባላቶቹ ላይ በማነጣጠር በርካቶች ለእስርና ለጉዳት እንዲሁም ለሞት ተዳርገዋል። በቅርቡ እንደተናገሩት ያን ኢትዮጵያዊ አላግባብ መታሰር የመላው ኢትዮጵያዊን እስር ነው ማለቱ ይታወሳል። ባልደረቦቻችን ህዝብን በማስቀደማቸው ብቻ ያለ ምክንያት የታሰሩ ናቸው። ስለሆነም የትግል አጋሮቻችን ያላንዳት ቅድመ ሁኔታ ከስር ይፈቱ ዘንድ ለመንግስት በአክብሮት ጥሪያችንን እናስተላልፈን። ልክ እንደዚህ በፊቱ ሁሉ ወገንተኝነታችንን ለሀገራችንና ለሀገራችን ህዝብ ነው። ክቡር ጠቅላይ ሚኒስትር ይዘው የተነሱት ህዝብንና ሀገርን ያስቀደመ ያከበረ ፖለቲካ ምን ያህል ድጋፋችንን ያስጨረው መሆኑን ስንገልጽ በታላቅ ክብርና ደስታ ነው። ይህ በእንዲህ እንዳለ ሰራዊቱ ለአመታት ሰቅዞ ከያዘው ዲሞክራሲያዊ አካሄድ ተላቆ የህዝብ አገልጋይ እንዲሆን የጀመሩት ስራ እንዲሳካለው ምኞታችን ነው። እኛም በበኩላችን ያስተማረንን ህዝብ ሀገርና ህዝብ ዳግም ለማገልገል ህልማችንና ፍላጎታችንም ነው። ለዚህ ለጀመሩት የተቀደሰ ሀገራዊ ምግባር ከጎኖ እንደምንሰለፍ ስንገልጽሎ በታላቅ አክብሮት ነው። ከሰላምታ ጋራ የኢትዮጵያ አየር ኃይል ዲሞክራቲክ አብራሪዎች ማህበር ይላል። ይቅርታ አድማጮቻችን፣ በደብዳቤ የደረሰን በኤስኤምኤስ ባስቸኳይ ስለሆነ ትንሽ አስቸጋሪ ነበር ለማንበብ። ለማንኛውም እነዚህን የአየር ኃይል አብራሪ ወንድሞቻችንን በሚቀጥለው ሳምንት ጋብዘን ስለዚህ ደብዳቤያቸው ላቱ ለዶክተር አብይ ላኩትን ደብዳቤ በተመለከተ ግልጽ ደብዳቤ ከነሱ ጋር አጠር ያለ ውይይት እናደርጋለን በሚቀጥለው ሳምንት። መብራቱ ሰምተሃል፣ ቅድም ስትታነሳልኝም ነበር። እንደውም አሜሪካ በቅርቡ የሆነ ሄርኩለስ ዘመናዊ የሆነ ሄርኩለስ አይሮፕላን የህዝብ ማመላለሻ ሰጣቸዋል። ትክክል ማመላለሻ ነው። በሰላማዊ ጊዜ ደግሞ አንዳንድ መስቃዎችን የመለማመላለስ የሚያገለግል አውሮፕላን ነው። ፒቶ አውሮፕላን ነው። በርካታ መልኩ ለኢትዮጵያ ያለበሰችበት ሂደት አለ። እሱንም ደግሞ ኢትዮጵያ ውስጥ ካለ አሜሪካ ኤምባሲ ማረጋገጥ ይቻለበት ሁኔታ ያለው ምን ያክል ናቸው በቁጥር እስካሁን የታወቀ
እንግዲህ እስቲ እነዚህ ፓይለቶቹ ይሄን ነገር ከሚያውቁትም ከሆነ በዛውም ይሄንን ይነኩልናል ይሆንልናል።
ትክክል የመጀመሪያ መዳረሻቸው አርጓል አሁን በከታይነት ለዩቲዩብ ትራንስሚሽን ቻናል አሳዳሪ ሀገሮች ተብሏል እና በካፈቻለሁ
ማይገርም ማይገርም ብዙ ሀያላን ሀገሮች ናቸው እዛ አከባቢ የሚረባረቡ ቻይና አለች እንግሊዝ አለ ፈረንሳይ አለች አሜሪካ አለች እነዚህ ሁሉ ያንን ቀጠና በተጨማሪ ደግሞ ኢራን አለች ሳውዲ አረቢያ አለ የመን ላይ ይደባደባሉ በዚህ ላይ ደግሞ ኤርትራ አለች ኢትዮጵያ አለች ጅቡቲ ሰምሃው እንትን ሆናለች ምንድነው እሱ ይሄ anyway ይሄንን እንግዲህ እስቲ እነዚህን ወንድሞቻችንን በመከተለው ሳምንት እናቀርብና ምንድ በነገራችን ላይ ይሄን ደብዳቤ ሳነበው የዶክተር አብይን አንዳንድ እንትኖች እንዳስብ አደረገኝ ሚሊተሪውን መቀየር ይፈልጋሉ ሪሸፍል ማድረግ ይፈልጋሉ ግን ሙሉ ለሙሉ ማድረግ አይችሉም ምክንያቱም ባሁን ሁኔታ አገር ቤት ስልጣን ላይ ያለው በተለይ ይሄ ቶፕ ኦፊሰሮች የሚባሉት የአንድ ድርጅት ሰዎች ናቸው ሶ በተለይ ደግሞ እዚህ ከኤርፎርስና ትልቅ ኦፊሰሮች ለቀው ከኢትዮጵያ ወጥተዋል የነሱ መመለስ ለዶክተር አብይ አይ ቲንክ እንትን ይሆናቸዋል ብዬ ነው የምገምተው ምንድነው ባለይ ድጋፍ ይሆናቸዋል ብዬ ነው የምገምተውና ይሄን ደብዳቤ ሲያገኙ ዶክተር አብይ ራሳቸው መደስታቸው አይቀርም የኔ ግምት ነው
አሁን ያለው የግለሰብ ጥያቄ አብሮ ለመስራት የምንለውና ምን ወደው ነገር
ትከክል
መሰረታዊ መሰረት ነው ትክክለኛ ዲሞክራሲ ነው ይሄው ትክክለኛ መሰረት ነው ፍራጥፋው ነው ይሄ መረጠው መንገድ ነው ይሄ ግብ ላይ ለተደረጋን ተጠቅቃለ ይሄ ነው ፕሮፌሽናል ይሄን ሰውት ነው ታዲያ ብዙ አቀመ ነው ቦታው ነው ማለት ነው ስለዚህ ለፊት ልቁ ተሳትፎ ያደረጋችሁ ለሀገራችን
ትልቅ
ለላው ነው ዲፕሎማት አይደለም ትልቅ ለሆነ ቢሮ ማስተር
ትክክል
ሳታችን እየደረሰ ነው ሁለተኛው ምዕራፋችን
እንደማረፈታችሁ አድማጮቻችን
ታችን አይቀርም
እንመለስበታለን
አድማጮቻችን ዜና አዳምጠን ደግሞ ውይይታችን በሌላ መልኩ እንቀጥልበት እንደሆነ ነው እንደ ሁኔታው ቢሉት ይቆላል ምንም እናነሳበት ሁኔታ ላይ መከላከያው በሰፊው የምንሄድበት ጉዳይ ነው ያለው እንግዲህ እስካሁን ኮራብራሲ ስለያት በጣም ነው የሚያመሰግነው ዜና ይከተራል አብራችሁ ቆዩ
ረፈዳችሁ አድማጮቻችን ከረፈዱ 11 ሰዓት ሆናል ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይ ዜናዎች ከተለየ ይሰማሉ። ኢትዮጵያና ኤርትራ የሚወዛገቡበትን ባድመን በድንበር ኮሚሽኑ ውሳኔ መሰረት ያለ ቅድመ ሁኔታ ለኤርትራ ለመስጠት የሀድግ ስራ አስፈጻሚ ውሳኔ አሳልፏል። እንዲሁም የኢትዮጵያ አየር መንገድን ጨምሮ ግዙፍ የሀገሪቱ ተቋማትን ከውጭና ከሀገር ውስጥ ባለሀብቶች ጋር በሽርክና ለመያዝ ወስኗል። ውሳኔዎቹም በኢትዮጵያውያን ዘንድ አብይ መወያያ ሆነው ወጥተዋል። የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ማክሰኞ በጀመረውና በለቱ ባጠናቀቀው ስብሰባ በመንግስት ይዞታ ስር በግንባታም ሆነ በስራ ላይ የሚገኙ ድርጅቶች ሙሉ በሙሉ ወይንም በከፊል ለሀገር ውስጥና ለውጭ ሀገር ባለሀብቶች እንዲተላለፉ ወስኗል። በከፊልና ሙሉ በሙሉ ለሀገር ውስጥና ለውጭ ባለሀብቶች እንዲተላለፉ ውሳኔ የተላለፈባቸው የባቡር፣ የስኳር ልማት፣ የኢንዱስትሪ ፓርክ፣ የሆቴልና ልዩ ልዩ ማኑፋክቸሪንግ ተቋማት ናቸው። ከግማሽ በላይ በመንግስት ይዞታ ስር ሆኖ ሌሎች የሀገር ውስጥና የውጭ ባለሀብቶች እንዲሳተፉበት ውሳኔ ተላለፈባቸው ኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኤሌክትሪክ ኃይል ማመንጫዎች እንዲሁም የባህር ትራንዚትና ሎጂስቲክ ድርጅቶች ናቸው። እነዚህ ሀገሪቱም ኩባንያዎች በከፊልም ሆነ ሙሉ በሙሉ ወደ ሀገር ውስጥና ወደ ውጭ ባለሀብቶች የማሸጋገር የስራ ዕድል ለመፍጠርና የውጭ ምንዛሬ ለማስገኘት ከፍተኛ አስተዋጽኦ እንደሚኖረው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ከስራ አስፈጻሚው ስብሰባ በኋላ በሙስና መካከል ዙሪያ በተጠራ ስብሰባ ላይ ተገኝተው እንደተናገሩት እነዚህ ኩባንያዎች በሙሉና በከፊል ወደ ግል ሲዛወሩ ከፍተኛ የሌብነትና የሙስና ድርጊቶች ሊፈጸሙ ስለሚችሉ መገናኛ ብዙሃንና የሚመለከታቸው ወገኖች ከፍተኛ ክትትል በማድረግ እንዲያጋልጡም ጥሪ አቅርበዋል። የኢህአዴግ ስራ አስፈጻሚ ባለፈው ማክሰኞ ባካሄደውና በዕለቱ ባጠናቀቀው ስብሰባ ከግንቦት ወር 1990 ጀምሮ በኢትዮጵያና በኤርትራ መካከል የቆየውን የድንበር ውዝግብ የሚቆጭ ውሳኔ አሳልፏል። በሚያዝያ ወር በ1994 በኔዘርላንድ ዘሄግ የተሰየመውን የድንበር ኮሚሽን ያሳለፈውን ውሳኔ ያለምንም ቅድመ ሁኔታ እንደሚቀበል የኢህአዴግ ስራ አስፈጻሚ ባሳለፍነው ሳምንት በመወሰኑ ባድመ ለኤርትራ የሚሰጥ ይሆናል። ሚያዝያ 28/1990 በኢትዮጵያና ኤርትራ መካከል የፈነዳው ጦርነት ለሁለት ዓመታት ከቀጠለ በኋላ አልጀርስ ላይ በተደረሰ የሰላም ስምምነት የተኩስ አቁም መደረጉ ይታወሳል። በታህሳስ 1993 አልጀርስ ላይ የተደረገውን ሰላም ስምምነት ተከትሎ ሁለቱም ወገኖች የድንበር ውዝግቡን በፍርድ ቤት ለማቋጨት መስማማታቸው ይታወሳል። ሁለቱ ወገኖች በጋራ ያቋቋሙትና አምስት አባላት ያሉት የድንበር ኮሚሽን የሚወስነውን ውሳኔ ለይግባኝ ለመቀበል ሁለቱም መስማማታቸውን ኮሚሽኑ የግራ ቀኙን ማስረጃ ሲመረምር ቆይቶ ሚያዝያ 5/1994 ውሳኔ ያሳልፈዋል። ወዲያውም የኢትዮጵያ መንግስት ባድመ ለኛ ተወሰነ ሲል መግለጫ መስጠቱ የሚታወስ ሲሆን በማግስቱም በመስቀል አደባባይ የደስታ ሰልፍ መደረጉ ይታወሳል። ሆኖም የኮሚሽኑ ውሳኔ ግን ባድመ ለኤርትራ የወሰነ መሆኑ ሲታወቅ የኢትዮጵያ መንግስት ባድመ ለመስጠት ቅድመ ሁኔታ ማቅረቡ ይታወሳል። ይህም የቀደመ ግንኙነታችን ይቀጥል ወይስ ሲታደስ የሚል መሆኑም ሲነገር ኤርትራ መጀመሪያ ውሳኔ ይከበር በማለቷ ጉዳዩ ሳይቋጭ ቀጥሏል። የኢህአዴግ ስራ አስፈጻሚ ሰሞኑን ያለምንም ቅድመ ሁኔታ ውሳኔን መቀበላለሁ በማለቱ ጉዳዩ ወደ አዲስ ምዕራፍ መሸጋገሩ ተዘግቧል። ጉዳዩ በኢትዮጵያውያንና በህወሓት ደጋፊዎች ዘንድ አብይ መወያያ መሆኑም ተዘግቧል። ይበንዲ እንዳለ የኢሮብ ህዝብ በባድመ ውሳኔ ዙሪያ የተቃውሞ ሰልፍ ማድረጉ ተዘግቧል። ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ያልጀርሱን ስምምነት ሙሉ በሙሉ እንደሚቀበል ማስታወቁን ተከትሎ ውሳኔው የኢሮብን ህዝብ ከሁለት የሚከፍል ነው በማለት ታላቅ ተቃውሞ አሰምተዋል። ባሳለፍነው ሳምንት በርካታ የኢሮብ ወረዳ ህዝብ ወደ አደባባይ በመውጣት ውሳኔውን እንደማይቀበለው ገልጿል። በሌላ በኩልም በዛላምበሳና በተለያዩ የትግራይ ክልል የሚኖሩ ነዋሪዎች ውሳኔውን በመቃወም ሰልፍ በማድረግ ላይ ናቸው። የባድመና የዛላምበሳ የተወሰኑ ነዋሪዎች በተለይ ለቮይስ ኦፍ አሜሪካ እንደተናገሩት ውሳኔውን በፍጹም እንደማይቀበሉ ተናግረዋል። ይህ በእንዲህ እንዳለ በክልሉ ትግራይ ለመጀመሪያ ጊዜ ተቃውሞ እየበረታበት የመጣው ህዝባዊ ወያኔ ሓርነት ትግራይ ለዛሬ አስቸኳይ ስብሰባ ጠርቶ ተቀምጧል። በዚህም በኢህአዴግ ውሳኔ ላይ ምናልባትም የማሻሻያ ለውጦች ያደርጋል ተብሎ እየተጠበቀ ነው። እስካሁን በይፋ የኤርትራ መንግስት መልስ ያልሰጠ ሲሆን አንድ ስማቸው እንዲገለጽ ያልፈለጉ የኤርትራ ባለስልጣን ለቮይስ ኦፍ አሜሪካ እንደገለጹት ከ16 ዓመት በፊት የተቀበልነውን አሁን እነሱ ተቀበልነው ከማለታቸው ውጪ አዲስ ነገር እንደሌለ ተናግረዋል። ጀነራል አለምሸት ደግፌና ጀነራል አሳምነው ጽጌ ማረጋቸው እንደተመለሳቸው ተዘግቧል። በመፈንቅለ መንግስት ሙከራ ተከሰው ከ9 ዓመታት እስር በኋላ በቅርቡ የተፈቱት ብርጋዴር ጀነራል አሳምነው ጽጌና የአየር ኃይል አዛዥ የነበሩት ብርጋዴር ጀነራል አለምሸት ደግፌ ወታደራዊ ማረጋቸው እንዲመለስላቸው መደረጉን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ አስታውቀዋል። ሁለቱም ጀነራሎች ማረጋቸው እንደያዙ የጡረታ መብታቸው እንዲከበርላቸው መደረጉን ባለስልጣኑ ገልጸዋል። ብርጋዴር ጀነራል አሳምነው ጽጌን ጨምሮ ከ20 የሚበልጡ ጀነራሎችና ከፍተኛ መኮንኖች በመንግስት ግልበጣ ተወንጅለው የእድሜ ልክ እስራት ተፈርዶባቸው ነበር። በተያያዘ ዜናም ኤታማዦር ሹም ሳሞራ የኑስ በጀኔራል ሳረ መኮንን ሲተኩ አቶ አባዱላ ገመዳና አቶ አምባሳደር ግርማ ብሩ በጡረታ እንዲገለሉ መደረጉን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። አሜሪካ ለኢትዮጵያ የጦር አውሮፕላን መስጠቷ ተዘግቧል። በአዲስ አበባ የአሜሪካ ኤምባሲ በሰጠው መግለጫ በዩናይትድ ስቴትስ መንግስትም ለኢትዮጵያ አየር ኃይል ዋና አዛዥ ጀነራል አደም መሐመድ C-130 የጦር አውሮፕላን በማበርከቱ ሂደት አምባሳደር ሚካኤል ሬይኖር ተሳትፈዋል። C-130 አውሮፕላን ኢትዮጵያ የቀጠናው ሰላም ለማስጠበቅ የተቀበለችውን ተልዕኮ በብቃት እንድትወጣ፣ የሰብአዊ እርዳታ በሚያስፈልግባቸው ዋናቸው አካባቢዎች አቅርቦቱን በፍጥነትና በሰዓቱ ለማድረስ እና በግጭትና አካባቢዎች የሲቪሎችን ህይወት ለመታደግ እንደሚረዳው ኤምባሲው ገልጿል። የአውሮፕላን ስጦታ በመካከላችን ያለውን ጥልቅ ጠንካራ ግንኙነትና በዓለም አቀፍ ደረጃ ገንቢ አመራር ሚና ለመጫወት ያለንን እምነት ያሳያል ብለዋል አምባሳደር ሬኖር። ዩናይትድ ስቴትስ ትብብሯን ለማጠናከር አሁን የያዘችው ቁርጠኝነት ከእስካሁኑ በበለጠ ጠንካራ እንደሆነና በመጪዎቹ ጊዜያትም የሀገሪቱ ግንኙነት ይበልጥ በሚጠናከርበት መንገድ ዙሪያ እንደሚሰሩ አምባሳደሩ ጠቅሰዋል። በስነ ስርዓቱ ላይ በአሜሪካ የአየር ኃይል የአውሮፓና አፍሪካ ኃላፊና የቀድሞ ዩናይትድ ስቴትስ የአየር ኃይል አባላት ተገኝተዋል። የአማራ ብሔራዊ ንቅናቄ አብን ፓርቲ መስራች ጉባኤውን በባህር ዳር ከተማ እያካሄደ ነው። የአማራን ህዝብ ሁለንተናዊ ተጠቃሚነት የማረጋገጥና በተለያዩ አካባቢዎች የክልሉ ህዝብ ላይ እየደረሱ ያሉ ጥቃቶችን የመከላከል አላማ ይዞ እንደተመሰረተ የፓርቲው መስራች ጉባኤ ላይ ተናግሯል። ድርጅቱ ለሁለት ቀናት በባህር ዳር ከተማ ሙሉ ዓለም የባህል ማዕከል እያካሄደ ባለው ጉባኤ የፓርቲውን አላማ ለማሳካት ያስችላሉ ያላቸውን የአመራርና የብሔራዊ ምክር ቤት አባላትን ይመርጣል ተብሎ ይጠበቃል። ጉባኤው በትናንት ውሎ ዶክተር ደሳለኝ ጫኔን የፓርቲው ሊቀመንበር አድርጎ መምረጡን አስታውቋል። 46 ኢትዮጵያውያን በኤደን ባህር ላይ ህይወታቸው እንዳለፈ ተነግሯል። ዓለም አቀፍ የስደተኞች ድርጅት በመጻሩ ቃል IOM እንዳስታወቀው ባሳለፍነው ሳምንት ሮብ 100 የሚሆኑ ስደተኞችን አሳፍራ ስትጓዝ የነበረችው መርከብ በመስጠሟ 37 ወንዶችና 9 ሴቶች ህይወታቸውን አጥተዋል። 16 ሰዎች ደግሞ እስካሁን የደረሱበት አልታወቀም። በጀልባው ላይ የተሳፈሩት ሁሉም ኢትዮጵያውያን እንደነበሩ የገለጸው IOM ከሶማሊያ በሷሶ ወደብ ተነስተው የመን ወደብ ሊደርሱ ጥቂት ኪሎ ሜትሮች ሲቀራቸው በማዕበል ለተመተው አመልክቷል። በህይወት ከተረፉት መካከል አንዳንዶቹ ለድርጅቱ በሰጡት አስተያየት ማዕበሉ እንደተነሳች አንዳንዶቹ መረበሽ ጀመሩ፣ ውሃ ወደ ጀልባ መግባት ሲጀምር በማዕበሉ ተገፍተው ወደቁ ብለዋል። ከ7000 በላይ ስደተኞች በየወሩ ወደ የመን አደገኛ የሆነ ጉዞ የሚያደርጉ ሲሆን ባለፈው አመት ብቻ 100,000 ሰዎች መሰደዳቸው ተነግሯል። በመጨረሻም በመቀሌ ያሉ ላባ ነጋ አውሮፕላን 2038 ግራም የሚመዘን ሜርኩሪ መያዙ ተገልጿል። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ትምህርትና ኮሙኒኬሽን ጉዳዮች ዳይሬክተር አቶ ኤፍሬም መኮንን እንደተናገሩት ሜርኩሪው በህገወጥ መንገድ በአውሮፕላን ከመቀሌ ወደ አዲስ አበባ ሊጓዝ ሲል በተደረገ ፍተሻ ነው የተያዘው። በአሁኑ ሰዓት የተያዘው ሜርኩሪ ማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር እንዲረከብ መደረጉን አስታውቀዋል። ኤፍቢሲ እንደዘገበው ትክክለኛ ሜርኩሪ መሆኑ በጂኦሎጂካል ሰርቬይና በማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር የምርምር ባለሙያዎች ምርመራ ተደርጎበት ተረጋግጧል። እንደ አቶ ኤፍሬም ገለጻ በወቅቱ ትክክለኛ ሜርኩሪ መሆኑ እስኪረጋገጥ በሚል ግለሰቡ የተለቀቀ ሲሆን አሁን ትክክለኛነቱ በመረጋገጡ ግለሰቡን በህግ ተጠያቂ ለማድረግ ለመያዝ ክትትል እየተደረገ ነው ብለዋል። የሳምንቱ አበይት ዜናዎች በዚሁ ተጠቃለዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ተሻገረን በማደ ተሻገረ በወሎ ልጅ ትገር ስለተቸገረ ወርቶ ወርዶ ሊዳጋራው ጫካው ተሰደደ ጥሎን ደሴ ገባ ኮሽ ጫካ እንደ ኢየሩሳሌም እንደ አክሱም ጽዮን ልሳን ለማክረች ይሽን ማርያም ደሴ ላይ ያለች አማላይ ኮረዳ ልቤን ወሰደች በፍቅር አስሜዳ ልቤን ነጠቀች በፍቅር አስሜዳ የሙሃባ ጅራ ባይኖ ብታ ደንሰ ልቢያ ካሌን ከርቶ ማረታሞት የሙሃባ ጅራ
ተነስተልን በድጋሚ አድማጮቻችን፣ እንግዲህ የዜና ወጃችንን ተከትለን የሁለተኛው ምዕራፍ ዝግጅታችን ቀጥሏል። የዝግጅታችን መጀመሪያ ምናረገው እንግዲህ ጀምረነው በነበረው ውይይትና ሐሳብ ዙሪያ ላይ አድማጮቻችን የተለያየ ሐሳብ ለመስጠት በዜና ወጃ ሰዓታችን ደውለው ነበር። አሁን አንድ አድማጫችን አየር ላይ ያሉና እባክዎትን ይቀጥሉ አስተያየቶትን ይስጡን።
ተነስተልኝ እኔ አስተያየት የምሰጠው አሁን በዚህ ባለው በባደም ምክንያት ነው። እና እንዳጋጣሚ ሆኖ ይሄ ጦርነት በሚደረግበት ሰዓት ላይ እኔ ኢትዮጵያ ውስጥ ነበርኩና አብዛኛዎቹ ወጣቶች ያለቁት ሲጣም የሚገርመው ከጦርነቱ አገር ሸሽተው የመጡ ማለትም ከምጽዋ፣ ከአሰብ፣ ከአስመራ ሸሽተው የመጡ ከቤተሰቦቻቸው ተፈናቅለው የመጡና በሳሪስ አካባቢ በጣም ብዙ ወጣቶች ነበሩና እነዛን ወጣቶች ነው እንደገና ከሰው ከሽሮ ይሻላል ሽራሩ ብለው ያን ሁሉ ወጣቶች ያሳለቁት እና በጣም የሚያሳዝንት ነው። ገና የአዲስ አበባን ከተማ እንኳን ናፍቆት ያልተወጡ ወጣቶች ናቸው። ከ13 እስከ 21 ዓመት ያሉ ወጣቶች ተስፋ ያላቸው ናቸው። እና አሁንም ይሄ የመጣው ምክንያት አንድ ነገር ሊኖረው ይችላል። ስለዚህ እኔ በኔ ሐሳብ ካሁን በኋላ የሚኖረው የኢትዮጵያ ሰው በሙሉ ወጣቱ በሙሉ አላስፈላጊ ለሆነ ለጦርነት ቅስቀሳ የሚያደርጉትን አሁን ያሉት ባለስልጣኖችም ሆኑ አሁንም ያሉ ፓርቲዎችም ሆኑ ያንን ውስጥ እንዳይገቡና ራሳቸው እንዲያድሩ ነው። ምክንያቱም የባለስልጣኑ ልጅም የፓርቲው ነጋፊዎች ልጆችም በዚህ ነገር ውስጥ ተሳታፊዎች አይደሉም። እነሱ ወጣቱ ይኖራሉና የሚያልቀው የዳ ህዝብ ነው። ስለዚህ አሁንም አንድ አይነት ምክንያት ሊኖራቸው ይችላል ይሄ ነው ማሰበው። እና ይሄን አስተያየት እስቲ እግዚአብሔር ደግሞ ኢትዮጵያ ይጠብቃት።
በጣም እናመሰግናለን አድማጫችን ስለሰጡን አስተያየት። እንግዲህ ውይይታችን ዝግጅታችን ይቀጥላል። በመጀመሪያው ምዕራፋችን ላይ እንግዲህ በብዛት ሰፋ አድርገን ያየነው ወይም ለማየት የሞከርነው እንግዲህ የድንበር ጉዳይ ሲነሳ ሁሉም ኢትዮጵያዊ ከምንም ነገር በላይ ልቡን የሚያስሸፍተው ነው። ይሄ ደግሞ ከአባቶቻችንም የወረስነው ወኔ ነው መሰለኝ። ብዙዎቻችንን ያው በስሜት የሚነውጠን ጉዳይ ነው የሚሆነው። ሁኔታውን ለማየት ነው የፈቀድነው። ብዙ ሰዎች አስተያየት በውስጥ መስመርም የሰጣችሁ ናላችሁ በጣም ነው የምናመሰግነው። ያው በዚሁ የምንዘጋው ጉዳይ ማይሆንም ወደፊት እንዳስፈላጊነቱ ሁኔታውን እያየን ከእናንተ ጋር የምንወያይበት ሁኔታ ነው የሚኖረው። እንግዲህ በቀጣይ ምዕራፋችን ሂደት ደግሞ እንግዲህ ኢትዮጵያ ውስጥ ባሳለፍነው ሂደት ውስጥ የነበሩት እንግዲህ ከባድመ ቀጥሎ ደግሞ ያለው ወታደራዊና የደህንነት ሹምሽሩ አለ። እንግዲህ ያው የኢትዮጵያ አልጀርስን ስምምነት ሁለተኛው ይሹ የመጀመሪያ ያነሳ ነው። በሶስተኛ ደግሞ በመንግስት ይዞታ ስር የነበሩ ድርጅቶችን ወደ ግል የማዛወር ሂደት ወይም ኢኮኖሚውን መሰረት ያደረገ የተወሰኑ ማሻሻያዎችና ሁኔታዎች አሉ። ይሄ ደግሞ የኢህአዴግ ጽህፈት ቤት ምንድነው የኢህአዴግ ጽህፈት ቤት ስራ አስፈጻሚ ስብሰባን ተከትሎ የተደረጉ ወይም ለህዝብ ይፋ የሆኑ ውሳኔዎች ናቸው እና እሱ መሰረት ያደረገ በተለይ ደግሞ የደህንነት እና ወታደራዊ ሹምሽሩን መሰረት ያደረገ እንዲሁም የጸጥታ መዋቅርና የመከላከያ ሰራዊት ማሻሻያ ረቂቅ እያጸደቅን ነው ወይም እየሰራ ነው፣ በቅርቡ ለህዝብ ይፋ ይሆናል ብለዋል ዶክተር አብይ። በሱ ዙሪያ ሰፋ ያለ ውይይት በዚህ ጉዳይ ላይ ጠለቅ ያለ እውቀት ካለው ሰው ጋር የምናደርገው ውይይት ነው የሚሆነው። እንግዲህ አህመድ አስተያየት ሀሳብ ካለ በዚህ ዙሪያ እንግዳችን እንደመጡ ቀጥታ እንገባለን።
አሁን በቅድሚያ ግን አንድ ከኢትዮጵያ ስደተኞች ማህበር በስዊድን የደረሰን ማስታወቂያ አለ፣ እሱን እናሰማና ወደ እንትኑ እንሄዳለን። ታላቅ የሰላማዊ ሰልፍ ጥሪ በስቶክሆልም ባለፉት 27 ዓመታት በህዝብ ላይ በሁሉም የኢትዮጵያ አካባቢዎች መጨፍጨፍ፣ ማፈናቀልና ሀብት ንብረቱን መዝረፍ የተለመደ ሆኖ ቆይቷል። አልፎ አልፎ ችግሩ የቆመ ቢመስልም አሁንም እንደገና በአዲስ መልክ ተቀስቅሶ በተለይም በርካታ ማሮች ተፈናቅለው ሰቆቃና ለጎዳና ተጋልጠዋል፣ ሕይወታቸውንም አጥተዋል። ስለሆነም ይህ ጉዳይ በአስቸኳይ ካልቆመና ጥቃት ለሚደርስባቸው ወገኖቻችን አስተማማኝ ጥበቃ ካልተደረገላቸው የአገራችን አንድነት የከፋ አደጋ ላይ ከመውደቁም በላይ ወደ እርስ በእርስ ብጥብጥና ግጭት የሚያመራ ጉዳይ ነው። ስለሆነም በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው መንግስት በዜጎች ላይ እየደረሰ ያለውን ጥቃት እንዲያስቆም ብሎም ድርጊቱን በሚፈጽሙ ግለሰቦች ላይ ሕጋዊ እርምጃ እንዲወስድ ለመጠየቅ የኢትዮጵያ ስደተኞች ማህበር ይህን በተመለከተ የጎዳና ላይ ሰልፍ አዘጋጅተናል። እናም ሁሉም ኢትዮጵያኖች በሰልፉ ላይ በመገኘት አጋርነታቸውን እንድታሳዩ በታላቅ አክብሮት እንጠይቃለን። የሰልፉ አዘጋጅ የኢትዮጵያ ስደተኞች ማህበር በስዊድን ቦታ ራውል ቫለንበሪስ ቶሪ ኒብሩ ፕላን ቢሪያልስ ጋዋታን ኢትዮፒስክ አምባሳደን ቀን 14/6/2018 ሰዓት ከ13 እስከ 17 ሰዓት።
አድማጮቻችን ይህ የምታዳምጡ ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከኢትዮጵያ የምንጠብቀው እንግዳችን እስከሚገባልን ድረስ እስቲ አሁን አጠር ያለች ውይይት ከሬዲዮው የስፖርት ኃላፊ ከአቶ መኮንን ጋር አጠር ያለ ውይይት እናደርጋለን። ሰላም መኮንን።
ሰላም ሰላም አመት።
መኮንን የዛሬው የምንድነው የዳይመንድ ጋላ ዝግጅት የቲኬት ጉዳይ እንዴት ነው? እሱን እስቲ አጠር አድርገህ ብትገልጽልን።
ቲኬቶቹ በሙሉ አልቀዋል። የለም ቲኬት እንግዲህ መግባት ለሚፈልግ ሰው በቦታው እዛው እንግዲህ ገዝቶ ነው መግባት የሚችለው።
እንግዲህ የሬዲዮኑ ኢንተረስት እነዚህ በነጻ ለኢትዮጵያኖች የሚሰጡት ቲኬቱን በሚቀጥለው ማመት እንዲሰጡ ለማድረግ ስለሆነ ቲኬቱን እንዲበላሽ አንፈልግም። በዚህ ላይ ባንዲራ በተለይ ኢትዮጵያን ባንዲራ ይዘው እንዲገቡ እንፈልጋለን። ይሄንን በደንብ ነግራችኋቸዋል እናንተ ኃላፊዎቹ?
ያው ኢንፎርሜሽኑን በሙሉ እንግዲህ ቲኬቱን ያገኙ ሰዎች ያውቃሉ። በብዛት እንግዲህ ወደ ቦታው ባንዲራ ይዘው መግባት ከፍተኛ ድጋፍ ለአትሌቶቹ ያደርጋሉ ብለን እንጠብቃለን።
በውጤትስ በኩል መኮንን ምን ትጠብቃለህ?
ያ ውጤት የተለመደ ነው እንግዲህ ኢትዮጵያኖች በአሸናፊነት ነው የሚወጡት።
ምንድነው የተለመደ ያልከው? ውጤቱ የተለመደ ነው ብለሃል መኮንን?
ሁሌ የተለመደ ነው፣ በአሸናፊነት ነው ኢትዮጵያኖች ውጤቱን የሚጨርሱት።
ስለዚህ ዛሬ የሚያሸንፋሉ ነው የምትለው?
ዛሬ ምንም ጥርጥር የለውም፣ ያው በሁሉም ርቀቶች አሸናፊነቱን ይቀዳጃሉ።
ከሴቶች ሳለ ወንዶች ነው ብዙ ጊዜ ነው የምሰማው። የሴቶች ሳለ
ከሴቶች አለ 1500 ሜትር እና 800 ሜትር የሴቶች አለ።
ኦኬ 800 ሜትር ግን ኃይለኛ የሆነችው ማነች? የደቡብ አፍሪካው አለች አይደለም እንዴ?
እዚህ ውድድር ላይ የምትካፈል አይመስለኝም በአሁኑ ላይ ስሟ የለም።
ኦኬ እንግዲህ ውጤቱ ጥሩ ነው ነው የምትለው። ኢትዮጵያን ተመልካቾች ዛሬ የሚገቡትን መልካም እድል እንመኝላችኋለን። አትሌቶቻችንንም በተለይ መልካም እድል እንመኛለን። መኮንን ዌልዳን፣ እንግዲህ ለሚቀጥለውም ደግሞ ተዘጋጁበት።
እንዘጋጃለን እንግዲህ መልካም እድል። እንግዲህ የሚገቡት ሰዎች የመግቢያው ቦታ ከአር እስከ ዜድ የሚለው ነው ቲኬታቸው ላይ እዛው ላይ ተጽፏል። ከአር እስከ ዜድ ክሎክ ቱርነት የሚል ካሳው አለ ቲኬት የሚሸጥበት ጋር፣ በሱ በኩል ባለው ነው የሚገቡት። ሯጮቹ ጨርሰው የሚገቡበት ቦታ ነው የተሰጠን፣ እዛ ነው መግቢያው።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያኖች አቆጣጠር የሚያስተላልፈውን ፕሮግራም እንደከተለ ነው። አሁን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዳችን ይገኛል። የዛሬው እንግዳችን ተወዳጁ ተመስገን ደሳለኝ ጋዜጠኛው ተወዳጁ ተመስገን ደሳለኝ ነው። ከሱ ጋራ ስለ ሰሞኑን ስለሚካሄደው የወታደር ሚሊተሪ ሪል ሸፍልመንት እና ሌሎችም የጦር ኃይሉን በተመለከተ ውይይት እናደርጋለን። ሰላም ጤና ይስጥልኝ ተመስገን።
ሰላም አብሩ ጤና ይስጥልኝ እንደምናችሁ ነው? ሰላም ናችሁ ወይ?
ይመስገነው ሁላችንም ደህና ነን። አንተም ጤናህ እንዴት ነው? ኢትዮጵያኖች ማወቅ ይፈልጋሉ ወገብህ ጉዳት ደርሶበት እንደነበር ሰምተናል። ሌሎችም እንዴት ነው ባጭሩ?
እግዚአብሔር ይመስገን ጥሩ ነው። ሙሉ በሙሉ ወደ ቀድሞ ሁኔታው ተመልሷል ማለት የሚያስደስትበት ሁኔታ ላይ ነው።
በጣም 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 ደስ ይላል። ብዙ ኢትዮጵያ ሐሳብ ይዞት ነበር። እስቲ ተመስገን ዛሬ ውይይት ልናደርግበት ወዳሰብነው ወደ ኤኮ አለ መሰለኝ ብቻ እንቀጥል። የጦር ኃይሎቹን ሁኔታ በተመለከተ እስቲ ምንድነው የተካሄደ ያለው? የመከላከያው የኤታ ማጆር ሹሙ ወርደው ሌላ ተሹመዋል። የጸጥታው ኃላፊት ወርደው ሌላ ከኤርፎርሱ ተሹመዋል። እስቲ እነዚህን ነገሮች ሁሉ ግለጽልን ተመስገን።
ሁላችን በተለያዩ ሚዲያ የሰማችሁት ነው። ጀነራል ሳሞራ የነሱ ተነስቶ ጀነራል ሳረ በቦታው ተክቷል። ከዚያ በተረፈው ደግሞ በጣም አዲስ ነገር የሆነ የብሔራዊ መረጃና ደህንነት ዳይሬክተር የነበረው ጌታቸው አሰፋ ተነስቶ ባልተለመደ መልኩ ጀነራል አደም መሐመድ ቦታውን ተክቶታል። ይህ ሁላችሁም የምታውቁት ያስጠበቀው የዝማው ነው። በመከላከያ ውስጥ ረጅም ጊዜ ካስታወሳችሁ በሲኒየር ካድሬዎች መካከል መከፋፈል ነበረ። ሰራዊት ጭምር እና ከጠቅላይ ሚኒስትር መለስ ክስተት በኋላ ይህ ክፍፍል ወደ አደገኛ ደረጃ ሄዶ በወቅቱ ሳሞራን ከስልጣን ሊያነሱት ይችላሉ የተባሉ ሁለት ሲኒየር ጀነራሎች ከኃላፊነት ተነስቶ ነበረ። የመጀመሪያው ካረ መኮንን ለሰሜን አዛዥ ነበር። እንደምታስታውሱት እንግዲህ ሰሜን ኢትዮጵያ ካሏት አራት ዞን በመካናይዜሽንም ክፍለ ጦርም ብዛት ከፍ ያለ ቁጥር ነው። በወቅቱ ካረ በተነሳበት ወቅት ላይ ወደ 40,000 የሰው ኃይል አጠቃላይ የሰው ኃይል ያለው ዞን ሰሜን እና ከዛ ተነስቶ ዘመቻ መምሪያ ማለት ስልጠና መምሪያ ላይ የተመደበ ይሄ በጣም ዲሞሽን ነበረ። ሌላኛው የሳረ ወቅቱ ማን የሳሞራ የምስ ኮንቴንደር የነበረው ዋኒስ ገብረ መስቀል የሚባል የመከላከያ የመረጃ ኃላፊ ነበር። ዋኒስም ከሞታው ከመረጃ ኃላፊነት ተነስቶ ወደ ሰላም አስከባሪ ተላከ። ሌላኛው በዛን ወቅት ላይ አሁንም ከሳሞራ ጋር ስትንስ የነበረው ከሳረ የሚቆሙ ጄኔራል ሞላ ኃይለማርያም የሚባል የአየር ኃይል አዛዥ ነው። ሞላም ከአየር ኃይል ከነስቶ ተባሮ መከላከያዎች ተራ ቢሮች ተመድቦ ነበረ እስከ ማክሮን ድረስ እና መከላከያው ሲኒየር ካድሬዎች ድሮም ቢሆን ስምምነት አልነበራቸው እና ሳሞራ የራሱ እርምጃ ውስጥ ነበረ። ምናልባት አሁን ሽሽን ካየ ነው ከምን ጋር ነው በቀጥታ የሚያያዘው እና ባለፉት ሶስት ወራት ሶስት አመት እስር ቤት በነበርንበት ወቅት ኦህዴድ ከህወሓት ኦህዴድ ውስጥ የነበረውን መተጋገም ሁላችንም እናስታውሳለን። እስኪያ የምትያያዘ ምንድነት ህወሓት ከመለስ ፍልሰት በኋላ ለሁለት ተከፍሎ ነበረ፣ የመቀሌ ህወሓትና የአዲስ አበባው ህወሓት። የመቀሌው ህወሓት ከምንገለጠው በእነ አዜብ መስፍን በእነ አባይ ወልዱ የሚመራው ነው። የእነ አዜብ መስፍን እና ጀነራል ሳሞራ የሚ የሚደግፉት ነው የመቀሌው ህወሓት የሚባል ነው። እና እነ ጀነራል ማን የመቀሌው ህወሓት ቡድን ሌላ ፌዴራል ላይ የምን ፓወር አለው? የኦህዴድ ድጋፍ ነበረ። የትኛው ኦህዴድ? የእነ ሙክሳከደ እና የእነ አስቴ ማሞ የእነ ማደረሰ ኦህዴድ በወቅቱ ከእነ አዜብ ጋር ነበረ። እንግዲህ እዛ ውስጥ ከፍተኛ ትንቅንቅ ነበረ። የነ ሙክታር ወሪ ተነፈ የነ ደማ ሲመጣ ክራካው ያን ከካውታቱ ከበሽማሪ ኢንኮንስ ተደረገ ተደቀው የኦሮሞ ህዝብ ላይ ማፈናቀልና ግድያ ፈጽሞ ነበር። የሪቻ ላይ በርካታ ሰዎች እንደልቅ ተደረገ። ወንቱ የመከራቸው አባት ሰሞራ ከመቀሌ ህዋት ጎን ስለነበሩ ኦሮሞ ውስጥ ደግሞ የመቀሌ ደጋፊ የነበረው ኦሮሞ ተባብሮ አዲስ የሚለማና የናብ ይነፍስ ስለነበረ እዛ ላይ ያደውን አዲሱ ኦህዴድ ታማኝነትን ለማሳጣት በመከላከያ የተወሰደ እርምጃ ነበር። እንግዲህ እና አብይ ከዛን ጊዜ ጀምሮ መከላከያ ለውጥ ማምጣት እንዳለባቸው ያሙ ነበር። አሁን ጊዜ የደረሰ መተጋገም ስለነበረ የሻሞራ መነሳት ከዚህ ጋር በዋና መስል እየያዘ
ብዙ ታዛቢዎች እንደሚሉት ተመስገን ሳሞራ የቢነሳም ሳሃረ ያው የቲፒኤልኤፍ ደጋፊ ነውና እንዴ ምን ለውጣለው የሚሉ አሉ። እስቲ ይሄን ደሞ አጥራ አርገነ ካርገው።
አዎ ሳሞራ በነገራችን ላይ እንደውም ከሳሞራ ይልቅ ሳሃረ ነው አሁን ላይ ተባብ ነው ለምን መሰለኝ የጀነራል ሳሃረ ላይ ይሄ ከባድና ዳሪ አደገኛ ይላል ይመስላል። እና ሳሃረ ይሁን በህዋት ያኔ ትንሽ ያብራት የነበረው ህዋት በተከፈለው ህዋት ከካለ ባቀው ህዋት ድሮ የተባረው አጠቃላይ ትግራይ ትግኛ ቋንቋ ተናጋሪ ግን ይህን ባረና ባሬ ከመስ ጭምር ድጋፍና ተወዳጅ ሰርቶ ነው ሳሃረ። እና ይሄ ሁኔታ ባደረገው ወደ እሱ ለፍቃ ማምጣቱ ያሪ ሌላ ከባድ ፈተና ሊሆን ይችላል ያስባለሁ። ነገር ግን ደግሞ እንደ አሁን ምን ሳሃረን ካላመጣ ማንም ማጣት ይችላል ብለህ ታስብ ደግሞ ወፍ ሶዮ አማራጭ አለበት። መከላከያ በዋናነት ሲኒሪቲ ይጠበቃል። እንግዲህ አራት ጀነራሎች ሙሉ ጀነራሎች ቢኖሩም ቀድሞ ጀነራል ቢሆን ቢሆን ግን ካርዱ ፍክሱስ ሳሃረን ይቀርያል። አራት ጀነራሎች ሰው ናቸው። አደም መሐመድ፣ ብርሃኑ ጁላና ሳሞራ ሲወጣ ነው። አደም መሐመድ፣ ብርሃኑ ጁላና አብራው ደማሬ የሚባል ሙሉ ጀነራሎች አሉ። ከነዚህ ከሶስት ይሄ ቀድሞ ብርጋዴር ጀነራል ነጥቅሽ ነው ዲክቴተር ታጠነት በፊት ሳሃረ ነው። ስለዚህ ሳሃረ ሲኒየር ነው። ሲኒየር እያለ ጁኒየር አምጥቶ የተማሪዎችን ማለት የማይፈልባቸው ሁኔታዎች አሉ። አንደኛው እሱ ነው። ሁለተኛው አሁን ባለው ሁኔታ ላይ ያው አብይም መከላከያ ላይ ሪፎርም ለማድረግ እቅድ አለው። እኔና ሲሉ የሳሃረ ከትግርኛ ቋንቋ ተናጋሪዎች የተሻለ የወታደራዊ እውቀትም አለ። ከትግርኛ ተናጋሪ ጀነራሎች ያው ኢትዮጵያ ስካውት ጀነራሎች አብዛኞቹ ትግርኛ ተናጋሪዎች ያሉት ፈሮች ናቸው፣ አደባይ ናቸው። ከዛ በተረፈ ግን እነዚህ አሉ እና ሳሃረ ሳነጣው ከዚህ አኳያ ነው ጊዜ አስባለሁ። ሌላው ሰዎች ያላስታውሉት ምንድን ነው መሰለኝ ያው አብይ ያው የራሱን እንትን አስጠብቁ ብሎ የሚፈልግበትን እቅዶች ነው አብሮ የተገበሩ። አለማረም ስልጣን ከመልቀቁ ሲጠናስ ቀደም ብሎ ሶስት የምክትል ኤታማዦር ሹመት ተሰጥቶ ነበረ። አሁን አብይ ያንን ሹመት በይፋ ሳያውቅ አስርቶታል። ሁለቱ ምክትል ኤታማዦር ሹመቱ ተነስተዋል። ካለ አንዱ ምክትል ነበር ወደ ዋናው ሁነት፣ ሌላኛው አደም ነበረ ወደ ብሔራዊ መረጃ መጥቷል። ስለዚህ አሁን የቀረው ምክትል ማን ነው? ብርሃኑ ጁላ የሚባለው የኦህዴድ አገኝ። ስለዚህ ማን ነው? አብይ አህመድ ሳህረን የተመለሱ አስቀምጦ በምክትልነት ደግሞ ከተገቡ ብርሃኑ ጁላን ማስቀመጡ ስታየው ያው የራሱን ኢንተረስ አስጠብቆ ለመጓዝ አዝሞ ያደረገው ይመስለኛል።
በሌላ በኩል ደግሞ የአየር ኃይሉን አዛዥ ወስዶ የጸጥታው የሴኩሪቲ ኃላፊ አርጎታል በአቶ ጌታቸው ምትክ። እሱንስ እንዴት ታየዋለ?
እንግዲህ አሁን እኔውን በጌታቸው አሰፋና በአብይ አህመድ መካከል የአለመግባባቶች እንደነበሩ በሰፊው የናኛ ወሬ ነው የሚታወቁ ጉዳዮች አሉም ግን ያቸ ጊዜዎች እስከ ማንሳት ይረሳል የሚለውን ማንም ሰርክ እንዲት አላደረገም ነበረ። ግን ምንድን ነው ጌታቸው ረድ እንግዲህ ተነሳ፣ አደም መጣ። አሁን አደም ለምን መጣ ብለን ስናስብ እኔ የሚታየን ሁለት ነገሮች ነው። የመጀመሪያው አብይ መከላከያ ላይ ምክትል ኤታማዦር ሹም አንድ ኦሮሞ ብቻ እንዲቀመጥ ፈልጓል ብዬ አስባለሁ። እንዲህ አደምን ከዛ ማንጣቀያት ስልግ ነበር። ምክንያቱም አደምን ካየከው አየና ይስተበረ ያየና ለዘኛ ከዛ ልጅ ኮካ አብራይ ነበር። ከዛ ባንዳ ከመረጃ ጋር የተያያዘ ልንዲቁ በመከላከያ ያቆሙ ስም ይህ ጓደኝ መረጃ አደም መሐመድ በዞር ታሰረ ነው ከበረ መረጃ ላይ ታሰረ። ስለዚህ የተለየ ድጋፍ ኖሮ እንኳን አላጣው ይባላል። እና ምናልባት አደም የታማዞች ስምነት ማለት ምክትል የታማዞች ስምነቱ አደምን በዘዴ ለማስደቀቅ አስቧል አንዱ ስሩ። ምክንያቱም አደም ጀነራልነቱ ያገኘው በቆሳ ነው በተሰውሱ አደም አማራ ነው ብራም ይላል ሞሮሞ ነው። እስከዛሬ ድረስ በረጅም ጊዜ ከትግልና ተናጋሪቱ ሙሉ ጀነራል አልነበረም። ያን ለማመጣጠን የተሰጠ ነው። እና ከዚህ አኳያ ምክትል የታማዞች ስሙ ብቻውን አንድ ሰው ብቻ ነው ይብል ዛሁን ክል አልተሰራ እዛ ላይ እንዲቀር አስቦ ያደረጉ ሊሆን ይችላል። ሁለተኛው ግን ጌታቸው ሲነሳ ሌላ ሰው ቢመጣ ያው ከትግኛ ተናጋሪዎቹ ከሌሎቹ የሚመጡ ማጉረምረሞች ስላሉ አደም ላይ ማጉረምረም የለም ተብሎ ይታሰባል። እኔ እስከማቆደስ የአደምን ታሪክ ለመከታተል ሞክር ያለው ስነልቦናው ራሱ የህዋት ስነልቦና ነው። ሰውየው በጣም ይታወቅበት እንትን ነገር የህዋትን ሀሳብ ደግፎ ሲናገር የህዋቶች መጠቀሚያ ሆኖ የቆየተው ነው። እና ምናልባት አልያ አሁን ወደ ቤት ሲያመጣው አንድም እኔም እንዳሸና ተዋዶ ብሎ ይችላል። ሁለትም ህዋቶች አያጎመርሙም አብይን ከኋላውንም ማስቆፋል ነው አደምን ከኋላውንም ማስቆከር እንችላለን የሚል ካልኩሌሽን ሊኖር ይችላል። እና እነዚህ ሁኔታዎች ምናልባት ሊኖሩ ይችላሉ። እዚህ አደም ለቦታው ተመራጭ መሆን አልነበረበት።
ተመስገን፣ የጸጥታ መዋቅር የመከላከያ ሰራዊቱ ማሻሻያ ረቂቅ እየተዘጋጀ መሆኑን ሰምተናል። ስለሱ ምታውቀዋለህ? ምንድን ነው ነገሩ?
አሁን ከባለፈው 15 ቀን ጀምሮ መከላከያ በሙሉ ስብሰባ ላይ ነው። ሶስት መወያያ አጀንዳዎች ለጋፎር ተዘጋጅተው የመጀመሪያው ዘመናዊ ሰራዊት ግንባታ በኢትዮጵያ የሚል ሁለተኛው ወቅታዊ ጉዳዮች ወይም አንደኛውን ኤግዛክትሊ ረሳሁት ቶፒኩን እና ሶስት ደሳሁኖች ተዘጋጅተው ሰራዊቱ እየተወያየበት ነው። እና በእነዚህ ሁኔታዎች ነው እንግዲህ አሁን ዘመናዊ ሰራዊት እየተገነባ በሚለው ላይ ነው የሪፎርም አቅጣጫ ያለው። ከዚህ አኳያ እናደርጓለን በሚል ጀምሯል። ከዛም ባለፈ የተወሰኑ የማሻሻያ አዋጆችም ይወጣሉ ተብሎ ይጠበቃል። በተለይ ደግሞ ከገንዘብ ጋርና ከሰላም አስከባሪነት ጋር ተያይዞ እና ዞሮ ዞሮ ግን የአብይ አህመድ የሪፎርም አጀንዳው የሚለው ዘመናዊ ሰራዊት የዘመናዊ ሰራዊት ግንባታ በኢትዮጵያ ስለሚል እንትኑ ቶፒኩ አሁን የተወያዩበት ያለው በዚህ መካከል ላይ የሚል ሰራዊት ህዋት ነው የፈጠረው የህዋትን የፖለቲካ አቋም ይዞ የተደራጀ ሰራዊት ነው። ይህም ደግሞ እኛ ብቻ ሳንሆናለን በረከት ሲሆንም የሁለት ምርጫ ወግ በሚለው መጽሐፉ ላይ ዶክተር ብርሃኑ ነጋ ሰራዊቱ ያስነካፉት ሰራዊቱ ክፉ ቀን ከመጣ አፈራረሙን ያውቋል አፈላለፉን ያውቋል ብዬ አፈራረሙ ነው በግላጭ ይሆናል። እዚህ ያህል አፈጣጠሙ የሚያውቁ ሰራዊቱ አብይ አህመድ ደግሞ አዲስ ጠቅላይ ሚኒስቴር ነው። ስለዚህ ያን ሰራዊት ቀድሞ ከነበረበት ለመለወጥ ቢነሳ ብዙ አይደለም የሚጠበቅ የመጀመሪያ አንገብጋቢ ጉዳይ ከሚባለው ስራ ይሄ ነው። እና ከዚያ አኳያ ይመስለኛል እንግዲህ የሪፎርም አጀንዳውን ያመጣው።
ዶክተር አብይ ሰሞኑን በስብሰባ ጠርቶ ጄኔራሎቹን በሙሉ ከአንድ ከደካማ ሀገር ካለ ጄኔራል ይልቅ ጠንካራ ሀገር ያለ 10 አለቃ ይሻላል እስከሚል ድረስ ከበድ ያለ ንግግሮችን አድርጎ ነበር። በሱ ቂም አልያዙበትም? እንዴት ነው? ምን አይነት ስሜት አለ? በተለይ በከፍተኛ ኦፊሰሮች አካባቢ በአብይልና በስራው ላይ
በነገራችን ያው የኢትዮጵያ መከላከያ ሰራዊትን ያው እንደረጅም ጊዜ መራ እንደምታስታውሰው የወያኔ ኃይል ነው። የወያኔ መሪዎች ናቸው ሰራዊት ነው እና ሰራዊቱ የሰራዊቱ አመራር በሙሉ በአንድ ብሔር እንዲደራጅና እንዲዋቀር አድርገውት ነበረ እና የህወሓት አገልጋይ ነበረ። ይህ መንፈስ ወደ ሌሎችም ወርዶ ሰራዊት ውስጥ ያሉ አማራዎችን በአከጣፈት በብቻ የመሰባሰብ ቡድናዊነት ቡድን የመፍጠር ሁኔታ ታይባቸዋለ። አማራውም ኦሮሞውም ይሄ በተለይ ደግሞ ባለፈው ጊዜ አንድ ኢንተርቪው ላይ ሲያሉኝ በደንብ በዚህ ጉዳይ ማሳያ የሚሆንን ጀነራል ከማል ገንቹ ከኢትዮጵያ ውስጥ ኢትዮጵያዊ ተግባር ይፈጸማል ይህ ሰራዊት አድሯዊ ነው ብሎ ሰራዊቱን ከርቶ ወደ ኤርትራ ሲሄድ እዛቸው ከሄደ ከሶስት መቶ ዓመታ በላይ ይችዋይድ ከኦሮምኛ ተናጋሪ ጨምሮ ሲሄድ ሁለት ሺህ አንድ ላይ ጀነራል ተፈራና ጀነራል ፋሚሊ ለፍልቅለ መንግስት ያደርጉ ከማልኛ ቋንቋ ተናጋሪዎች አንድ ልጅ ይህ የሚያሳየን ሰራዊቱ የዚህ አይነት መንፈስ በሌሎችና እንዳለ አማራውን ገልጸው ኦሮሞውን ገልጸው እና ይህንን ጥልቅ ከያዝን በኋላ አሁን ወደ ወዳለ ስንመጣ እውነት ለመናገር ባለኝ መረጃ ሰራዊት እያጎመር ደግሞ ያሉት በአሁኑ ሰዓት ላይ የህወሓት አዛዦች ናቸው። ሌላው የአማርኛና የኦሮምኛ ቋንቋ ተናጋሪ ጀነራሎችና ኮሎኔሎችን በተለያየ ኃላፊነት ላይ ያሉ አሁን በተደረገው እርምጃ በለውጡ እጅግ በጣም ደስተኛ እንደሆኑ አውቃለሁ።
ተመስገን ሜቲክ
በዶክተር አብይ ንግግር እና በዶክተር አብይ ንግግር ቅርብ የተሰኘው የህወሓት ሰዎች ናቸው። ምክንያቱም እነሱ ደግሞ ቅርብ ባይሰኙ አይደንቅም። ለምን ከራይዝ ከነፍተኛ ዘረፋ ሚስጣ የሚሰጠ በከፍተኛ የሚስላ ቦታ ነው። እኔ ባለ መረጃ ሎጂስቲክ መረጃ ከመቻ መምሪያ ላይ እነዚህ በጣም ከገንዘብ ጋር ሊያዝ ናቸው። እነዚህ ቦታ ላይ የሚመደቡት ሁልጊዜ በህወሓት ክፍል ያሉት የተመረጡ ነው። አሁን ደግሞ አብይ የራሱን አደረጃጀት ሲያመጣ እነዚህ ሰዎች ያን ቦታ ሊያውቁ እንደሚችሉ ስለሚታወቅ በአብይ አስተዳደር ላይ ቅሬታና ጥርጣሬ ሊይዙ እንደሚችሉ ደስተኛ እንደማይሆን ይገመታል። ግን ወደ ዋናው ነጥብ ስንመጣ አንተ ወደ አነሳኸው ላይ የዶክተር አብይ እኮ ንግግር ብዙ የሚያስከፋ አይደለም ያለው ምንድን ነው? ሰራዊቱ ወደ ኩዴታ ወደ ምናምን እንዳይገባ ነው እንጂ ከኢትዮጵያ አውድ ጋር ለሚያያዙ ከዘር ቃለ ቀዳደም ከፈረሰ ሀገር ገደማል የጠንካራ ሀገር አስራልቀ ይሻላል ያለ ስለዚህ አገርሰብ ለማፈስ በፖለቲካ ወገንተኝነት ለማፈስ እንዳትሞክሩ ብል አሳሰበንግል እየሰጠው እናንተ ተካማ ጀራላችሁ የማለት ትርጉም አላየበትም። ምን ይሄግል
ኦኬ፣ የገንዘብ ነገር ነካ ያረክ መስሎኛል። እሱን ከተነካ ካነካ አይቀር ተመስገን፣ ሜቲክን ሚሊተሪውንና ገንዘብን ስናነሳ የሜቲክ የሚባለውን ድርጅት ሳንነካ ማለፍ አንችልምና ትናንት ነው እንዳጋጣሚ መልእክት አግኝቼ ስመለከት 9 ቢሊዮን ብር ፓርላማ ውስጥ ቀርቦ 9 ቢሊዮን ብር ሜቲክ ጠፍቶበታል የሚል ሰምቼ እንትን መልእክት ደረሰኝ። እስቲ ስለዚህ ነገር ንገረኝ። ምንድነው 9 ቢሊዮን ብር ማለት? 9000 ሚሊዮን ብር ማለት ነው። ይሄን የሚያክል ገንዘብ አንድ ትልቅ አዳራሽ የሚሞላ ገንዘብ እንዴት ሊጠፋ ቻለ? ምስጥ በላው እንዴት ነው እንዲህ ሊዘረፍ የቻለው?
እንግዲህ እንደምታውቀው ቦታው ከፍተኛ ዘረፋ የሚፈጸምበት ቦታ ነው። ምክንያቱም የተለያዩ ትልልቅ ሜጋ ፕሮጀክቶችን ያለ ጠራታ ሜቴክ እንዲሰራ ተደርጓል እና ይሄ እንግዲህ የ9 ቢሊዮን ብር አጠፋ በአንድ ቀን በአንድ አመት ሳይሆን በአስር አመት ውስጥ ነው። እና እንዴት ብሩ ጠፋ? ብሩ ምንም የማያከራክረው ከዚህ ከ9 ቢሊዮን ብሩ ላይ በእርግጠኝነት የምነግርህ 90% በዘረፋ ጥሬ ካሽ በዘረፋ ነው ሊሆን የሚችለው። ይህን እንዴት ጠፋ እንዴት ወጣ ማንሰደ የሚለውን የግድ ምርመራ ያስፈልጋል። መጥፋቱ ግን ዘረፈውን የሚያሳየው በነገራችን ላይ ይሄ መከላከያ ሰው እያጠቃጠቀ ያለው ከሰላም ማስከበር ጋር ተያይዞ የሚመጣ ጉዳይ ነው። ሰላም ማስከበር ሰዎች አሁን የሚቴክን ገንዘብ ዘረፋ የሲኒ ያህል ገንዘብ ተዘረፈ ብለ መናገር ይችላል። ለምን በይፋ ባጀት ስለሚመድብ ከሰላም አስከባሪ ጋር ግን ተያይዞ የሚመጣውን ብር የሚቆጣጠረው የለም። እያንዳንዱ ወታደር በያዘው ክላሽ የያዘው ቦም የያዘው ኮዳ ሳይቀር አበድ የተባበሩት መንግስታት አበድ ይከፍላል። የሰራዊቱ ራሱ በደዘመቱም አበድ ይከፍላል። ሰሞኑ መከላከያ ውስጥ የነበረው ጭቅጭቅ መንገድ ምን ተፈጠረ? አንዲት ሻለቃ ከአሁን ግዳጅ ጨርሳ ከእንትን የመጣች ነበረ ከዳርፉር እና ሁርሶ ማሰጠኛ ድብደባ ላይ ነበረ እና የመከላከያው ህግ በራሳቸው ያወጡት ህግ ከሰላም አስከባሪ የሚገኘው ማለት ጀነራሉ በጀነራል ማድረግ ላለ ብቻ ነው። በቀጥታ ፈርሞ ከዩኤን የሚወስዱ ሌሎቹ ኮሎኔሎች የኢትዮጵያ መንግስት ነው ተቀብሎ 50% ይሰጣቸዋል። ለኮሎኔል እስከ በታች እስከ ለታለቃ ያሉት እንደሞ 47% ለከላከ ሲፈጸም ከ በታለቃ በታች እስከ ተራው ፋዘር ያሉት ደግሞ 44% ለከላከው ከዛ ካለ ቆርጦ ይፈጸም። ይሄ ሙሉ እንደገና በየከንቲሩ በየወሩ $78 ለልብስ ተብሎ ቆርጣ እንግዲህ ዳመት ነው ይሄ ይቆረ እንትን ነው ልብስ ይፈጸም $78 ግን በየወሩ ቆርጣ ይሄኛው መከላከያ መጥቷል። ይሄና $5 ባለቤት ማቀፍ ከዛሬ ደግሞ ምስላም ማስከበር ከጀመረ ደግሞ $5 ባለቤት ማቀፍ ይቆረጥ ነበር። በዚህ ግምገማ ላይ እስከሳወራ ደግሞ ከፍተኛ የተደረሰ አላውቅም አንደን ቆቆ አላውቅም ለምን የሚገባ አይታወቅም። ኋላ እና አብይ ጋር ከደረሱ በኋላ አብይም አዲስ መከላከያ ሚኒስቴር ለሙትና መቅርሳ ይጀምራል። አዲሱ የኢታማዦር ሹም የመጀመሪያው ስራ ያደረገው ይህን እንዲያጠራ ነው እና የፋይናንስ አዳፊ የዚህ ማሪ ዘሬ የሚባል ጀነራል እንደገና የስራ አስተዳደሩ ማን ስሙ ተረሰን አንድ 5 ጀነራሎችን ሰብስበው ኮሚቴ አቋቁሞ አውጣጭ የተካሄደ ነው። እንግዲህ ምክንያቱም በይፋ $5 እያንዳንዱ የሰላም አስከባሪ ዘመቻ የአመታ ከ20 በላይ ሲቆረጥ ነበር። ያ ገንዘብ ሰውነት ማንደኝቶ ኢቭን አላፊነት ወሰደ ሰው በዚህ ተግባር ይውላሉ ማስጃ ተሰርቶ ስለዚህ አካላት ውስጥ ያሉ ዘረፋ እንደውም የኔቴት ቀላል ነው ባይ ነው ይደረስበታል። ምክንያቱም የኔቴት ዋገት እንደምታውቀው በፓርላማ ከሚመጠን ገንዘቡ የወደመውን በቀላሉ ቆጦ እኛ ከደረሰ ብሎ ህግ ህግ ካለ ተጠያቂ ማድረግ ይችላል። እነዚህ አይነት ነገሮች ይሄ ከሎጂስቲክና የሰላም ማስከበር ጋር ተይዞ የሚደረገው ግን ዝም ብሎ ማናቸውም በፈንጫ ሙያ ነው። በነገራችን ላይ የሰላም ማስከበር እጅ ያለውን ዋና መምሪያው እስካሁን ድረስ ከክልልና ተናጋሪ ውጭ መቶች አያውቅም። አሁንም አካታች ተጠቀም የሚባል ጀነራል ነው የሚኖረው እና ይህም ይመስላል እንግዲህ መከላከል
በመጨረሻ ዶክተር አብይ ሙከራ ይሄንን ሚሊተሪውን እንደገና ለማ ምንድነው እሱ ሪሸፍል ለማድረግ በሚያደርገው ሙከራ ላይ ችግር አይገጥመውም ወይ? በብዛት ስልጣን ላይ ያሉት የቲፒኤልኤፍ ደጋፊዎች ከሆኑ በከፍተኛው የሚሊተሪ ሹመት ላይ በዛው ማያይዘ ሰሞኑን ትናንትና ነው የደረሰን አንድ ደብዳቤ ደርሶል ነበር ከውጭ በስደት ከሚገኙ የኢትዮጵያ የአየር ኃይል አብራሪዎች ለዶክተር አብይ የተላከ አገራችንን መርዳት ማገልገል ህዝባችንን ማገልገል እንፈልጋለን የጀመሩትን ስራ እንደግፋለን የታሰሩ የፕሮፌሽናል ጓዶቻችንን ይፍቱልን የሚል ይሄ ለዶክተር አብይ ድጋፍ ይሆናል ብለ ታስባለ? የሸሹት የኤር ፎርስ ፓይለቶች ማህበር የላከው ደብዳቤ
አው ወጣን ጥንቅቃት ሆናል ምንድነው የምትሰለው? እኔ ከሞላ ጎደል መከላከያውን ለመከታተል ሞክሬያለሁ። ሁሉም ከሰራዊቱ ከአየራዊቱ ከግረኛውም እየከቡ የሚሉ ሰዎች በሙሉ አገራቸውን ጠልተው አይደለም ሁሉም ስለ ዲሞክራሲ ማንሱ አይደለም መከላከያ ውስጥ ያለውን ዘረኝነትና አድሏዊነትን ባለመቀበል አቅማቸው ወደ ሆኑባቸው ነው። ስለዚህ አሁን ዶክተር አብይ ደግሞ ያን ዘረኝነትና አድሏዊነትን የሚያስቀር ከሆነ በተቋማዊ አሰራር እነዚህ ሰዎች በሀገራቸው በጣም በርካታ ስራ የሚሰሩ ሀገራቸውን የሚልጉ ናቸው እና ወደ መዋቅሩ የመዋቅሩ ማሻሻያ ከተደረገ በኋላ መከላከያውን ከዘረኝነትና ከአድሎ አሰራር ከዘመድ አሰራር ነጻ ካወጡት በኋላ እነዚህ ሰዎች ቢወጡ እጅግ ጠቀሜታ ይኖራቸዋል። ምክንያቱም አሁን እንደምታየው ሄሊኮፕተር ከእንግዲህ አየር ኃይል ስፖንሰር ደብረዘይት ካለ ከደብረዘይት ቀጥሎ የኢትዮጵያ አየር መንገድ ይባላል፣ የባህር ዳር አየር መንገድ ይባላል፣ የጄት አየር መንገድ ይባላል። ጄት ያለው ሄሊኮፕተር ከሌላው እስከ ደብረዘይት ለመምጣት አንድ ጥቅና ቋንቋ ተናጋሪ አብሮ ካልሄደ በስተቀር አውሮፕላኑ ወይም ሚጉ አይነሳም። ከባህር ዳር ሚጉ 23 ለመምጣት ከደብረዘይት ሚጉ 35 ለመምጣት አንድ ጥቅና ተናጋሪ አብሮ ይመደባል። ይህ በዜጎች ቋንቋ ተናጋሪዎች ላይ እምነት ስላጣ ነው የህወሓት መንግስት እና እዚህ ደስ የተደረሰበት ምክንያት እነዚያም አብራሪዎች እጃቸው የገባውን ማሽን ይዘው ወደ ተለያየ ሀገር የሚሄዱት ከዚህ በተነሳ ስለሆነ ይህን ጉዳይ ካሻሻለ ትልልቅ ባለሙያዎች ስለሆኑ እጅግ በጣም እነካፍቴን ከኢኮኑ ተሾመ ተንኮሎ የመሳሰሉ ትልልቅ ብዙ አየራቢዎችን የፈጠሩ ያፈሩ በማስተካከል ምንም ያገራይ ልትከረ የታንተቁ አብያችሁ።
ስለዚህ ባንተ ግምት ምን ይመስላል? ዶክተር አብይ የደረሰውን ደብዳቤ ፖዚቲቭሊ የሚያዩ ይመስላል?
ያ የማረግ ግዴታው አለበት ይያስባሉ። ምንድነው ፍትህ ህክምና ስለሆነ እነዚህ ሰዎች እኮ ፍትህ ይፈልጋሉ። ተከፍቶ ነው ሸሽቶ አይደለም እና ስለዚህ ደግሞ ይሄንን የመፈጸም መብት ሳይሆን ግዴታ አለበት። ገብቷል? ዶክተር አብይ ከመነሱ እንደበለጠ እስከ ኮሎኔል ማለት የደረሰ ነው። የመረጃ ባለሙያ ላይ የነበረውን ግፍ የነበረውን አድሎ የመዳፍ ነው አጠጥሎ ያውቃል። ስለዚህ እነዚህ ሰዎች ግፍ ተፈጽሞባቸው ነው ሀገራቸውን ስራቸውን መጠሩ። እስረኛን እንደሚፈታ ሁሉ እነዚህ ሰዎች ሀገራቸውን የሚያገለግሉበትን እድል በመስጠት ፍትህ እንዲሰፍን የማድረግ ግዴታ አለበት ተብሎ ይታሰባል። እና አብይ ያው ይቀበላል አይቀበልም ነው ራሱ ነው የሚያውቀው። ግን ካልተቀበለ ይሄ እንደስተት ነው የሚሰጠው። ይህ ግዴታንም እንዳለመወጣት ነው የሚሰጠው።
ተመስገን፣ የፕሮግራማችን ሊጠናቀቅ አንድ 4-5 ደቂቃ ቀርቶታል። አንድ ደቂቃ ልስጥህና እስቲ አቶ አንዳርጋቸው ሲፈታ የተሰማህን በቦታውም እንደነበር ካይተናል ባንድና በሁለት ደቂቃ ውስጥ የተሰማህን ነገርንና ከአድማጮቻችን ጋር ተሰናበት። ተመስገን፣
እሺ። እንግዲህ ሁላችንም እንደምናውቀው በዚህ ባህና ከታፋሪ አገር ላይ ከግማሽ ክፍለ ዘመን በላይ አንዳርጋቸው ሲዋፍት የነበረ ሲደፋ ሲወርድ ሲነሳስ ሲደፍን የነበረ ሰው ነው እና ይህ ሰው ያውም በብቻው ተነጥሎ እኔ እስር ቤት ውስጥ ጨለማ ቤት እንዴት እንደሆነ አውቃለሁ። ሁለት ሶስት ሆነን ጨለማ ቤት ተዘግቶብን እንኳን ከባድ ጭንቀት ነው የሚኖሩ የምታዩ ከሰማ ውጭ ምን ነገር አትል። ይህ ሰውዬ ግን ለአራት ዓመታት ያህል ብቻውን ጨለማ ቤት እንዲሰቃይ የተደረገው ጥፋቱ ሀገሪቷን ከተለከለችበት የምክር አጣጥ ለማውጣት ባደረገው ጥረት ነው እና ለአርባ ዓመት ኢትዮጵያ ላይ የተሻለ አስተዳደር እንዲመጣ ሲደፋ የነበረ ሰውዬ ሆኑ ስለ የተደረገው ይህንን የተጠላ ስርዓትን በመረጠው መንገድ ለመቀየር እንደሆነ ሁላችንም ስለምናውቅ እንዲህ አይነት ጉንቱ ታጋይ ተፈቶ በክብር ቤተ መንግስትን ገብቶ ወደ ትግሉ መድረክ ሲመለስ ለሁላችንም ትልቅ መነቃቃትና ተስፋ ነው ብዬ ነው።
ተመስገን፣ ከመለያየታችን በፊት አሁንም አንድ ደቂቃ ልስረቅና አንተ ራስህ በጣም ትልቅ ግዙፍ የሆንክ የዲሞክራሲ እና የሂውማን ራይት ታጋይ ነህ፣ ታዋቂ ጋዜጠኛ ነህ። እስቲ ሰሞኑን ያየሁና ከቅርብ ጊዜ ጀምሮ እስረኞች መፈታት፣ ዶክተር አብይ የሚናገሩት አንዳንድ ለውጦችን ስታይ ምን ይታይሃል? ባጭሩ በአንድ ደቂቃ ውስጥ ራዕይ፣ ኢትዮጵያ ወዴት እያመራች ነው ትላለህ በዚሁ ከቀጠለ?
ይሄ በጣም ጥሩ ነው። ያው ቅድም እንዳልኩ ሰኞች መፍታት ያው የጠቅላይ ሚኒስትሩ ግዴታ ነበረ፣ የመካቢያን ማግረንዳው ነበረ እና እሱ ግዴታም ስለሆነ ለትግል የሚጠቀምበት ያው እንደምታስታውሰው የሄዱት ወደ ፈጣን የመጡት እናብኝ ኦሮሞ ውስጥ ደረጃ የነበሩትን ሰልፎች በተለይ እስረኞች ፈቶ የሚለው ተገላልዶ ነው እና መሳፋቸው የግዴታ ጉዳይ ነው። ከሱ ይልቅ በጣም ተስፋ እንድታደርግ የሚያሳድሩት የኤአይ መረጃ እና የመከላከያ ላይ የመዋቅር ለውጥ ለማምጣት ማሰብ ብቻ አይደለም። አስበውም ደፎ ወደ እንቅስቃሴ ሊጓዝም የመጀመሪያው ዙር የእሱን እርምጃ ውጤታማ ያደርገዋል እና ሰውየው ወደፊት ዲሞክራሲ መሆን እጅግ ፍላጎቱ ካለው መጀመሪያ ዲሞክራሲ ቢቀለብሱ ዲሞክራሲ ሊደርሱ የሚችሉትን የመከላከያና የደህንነትን አይነት ተቋማቶችን ወደ ህጋዊ አሰራር ማስገባቱ ተስፋ የሚሰጥ ነው። እንግዲህ በቅጥሩ ላይ ለመናገር ግን ጊዜ ይፈልጋል። አሁን የወሰዳቸው እርምጃ ግን ኢትዮጵያ ላይ ዲሞክራሲን ለማምጣት መሰረታዊ የሚገዙ ናቸው። ይህንን ዘረኛ የሆነ የሰራዊት ተቋምና የስለላ ተቋምን ለማምጣት ለውጥ ለማምጣት የሚሞክሩ ተስፋ የሚሰጠው በዲሞክራሲ ግንባታ።
ተመስገን፣ እጅግ በጣም አመሰግናለሁ። በድጋሚ በአድማጮቻችንና በሬዲዮ ስም ወደፊትም እንዲሁ እየደወልንልህ መልስ እንደምትሰጠን ባለሙሉ ተስፋ ነን። በዚህ አጋጣሚ ለአድማጮቻችን ማሳሰብ የምፈልገው ከዚህ በፊት ጽሁፎችህን ለመጠቀም በፈለግንበት ጊዜ ለአንተ ጥያቄ አቅርበን ነበረ። በትንሽም ቢሆን የአቅማችንን ከፍለን ጽሁፎችህን እንጠቀም ብለን በጠየቅን ጊዜ የምን ክፍያ ነው የኔን የሚጠቅማችሁ ካለ በነጻ ተጠቀሙበት ማለትህን አድማጮችም እንዲያውቁልኝ ይፈልጋል።
አደርጋለሁ። ተመስገን ወደፊት በሰፊው እንደምንወያይ ባለሙሉ ተስፋ ነን። በአካልም ተገናኝተን እንወያያለን ብለን ተስፋ አደርጋለሁ። ጤና ይስጥልኝ፣ እጅግ በጣም አመሰግናለሁ። ጤና ይስጥልኝ ጌታዬ።
እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በተለይ ጽሁፎችን መጠቀማችሁ ክብሩ ለኔ ነው። አሁንም እግዚአብሔር ያክብርልኝ።
ሰላም ሁን። እንግዲህ አድማጮቻችን የዛሬው ፕሮግራማችን እንዲህ ያለ እዚህ ደርሷል። በሚቀጥለው በሳምንት ፕሮግራማችን እስከምንገናኝ ድረስ ምን ሰናበታችሁ? እኔ አህመድና
እኔ መብራቱም በቴክኒኩ
ጤና ይስጥልን። እስከ ሳምንት መልካም ሳምንት።